to Tredum's Radio Fabiano. Let's talk about Katama. Let me join you. Get to Tredum's Radio Fabiano. ኢናስተልን አማቻችን ይህ የምታደምጡት በስኩል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ጤናስጥልን ውድ አድማጮቻችን፣ የኢትዮጵያ ድምጽ ሬዲዮ በየሳምንቱ ዘወትር እሁድ የሚያቀርበውን የአማርኛ ፕሮግራም እንግዲህ ይሄው ዛሬም ጀምሯል። በዛሬው ፕሮግራማችን የተለያዩ አርስቶችን እንዳሳለን ብለን እናስባለን። እንግዲህ እናንተም አድማጮቻችን ይሄን ፕሮግራማችን እየተከታተላችሁ አስተያየታችሁን በተለያዩ ፕሮግራሞች እናቀርባቸው ላይ ብትወረውሩልን ደስ ይለናል። ፊድባክ የሚሉ ፈረንጆቹ ይሄንን ነው አይደል እንዴ? አለበለዚያ ዋን ዌይ እንትን ይሆናል። ያን መንገድ መኪና መንገድ ይሆናል ሲመላለሱበት
ሰጪ ብቻ ይሆናል።
አፕሲስ በዛሬው ፕሮግራማችን እንግዲህ ልናስተናግዳችሁ እዚህ ጉብ ብለን የተቀመጥነው እኔ አህመድ አለሁ።
እኔ መብራቱ አለሁ።
ቴክኒሽያናችን መብራቱ
እኔም ዘውዱ አለሁ።
እና ዘውዱ አለን። የተለያዩ ፕሮግራሞችን ይዘንላችሁ ቀርበናል። እንግዲህ ከተወሰኑት ለመጥቀስ ያህል በኢትዮጵያ ወቅታዊ ሁኔታ ላይ ከአንድ ታዋቂ የሰብአዊ መብት ታጋይ ጋራ ከውጭ ሀገር በስልክ አሁን ሰሞኑን ስላለው ሁኔታ ሰፋ ያለ ውይይት እናደርጋለን። እንግዲህ ይሄ ኢትዮጵያዊ ነኝ የሚለው በሙሉ የሚፈራው ሁኔታ ኢትዮጵያ ውስጥ እየተፈጠረ ነው። በዘርና በቋንቋ የተወሰነ ፌዴራል መንግስት ማቋቋም ኢትዮጵያ ውስጥ ያመጣል የተባለው ችግር ከምንጊዜውም የበለጠ አይኑን አፍጥጦ ጥርሱን አግጦ መጥቷል። ይሄን በተመለከተ ምንድነው መደረግ ያለበት? ለምንድነው ይሄ የተደረገው? ምንድነው ኮንሲኩዌንሱ? ይሄን እንወያያለን። ሌላ እንግዲህ ስለ መስቀል ነው መሰለኝ፣ እስቲ ስለሱ ንገሩኝ።
እንግዲህ በሚቀጥለው ሳምንት ኢሮብ ቀን መስከረም 17 የሚከበረው የመስቀል በዓል ታሪክና ታሪካዊ አመጣጥ እና አሁን እንዴት እንደሚከበር
ምንድነው የሚባል የነበረው መስቀል ቤዛነ እስቲ ልጆኝ ሰማ ነበር።
መስቀል አይላችን ነው፣ መስቀል ቤዛችን ነው።
መስቀል ቤዛነ መስቀል እንደዚህ ሲባል ሰማ ነበር
ይባላል። አዎ መስቀል የነፍሳችን መዳኛ ነው።
ኦኬ ስለሱ እናቀርባለን ማለት ነው። ከዛ በተጨማሪ እንግዲህ ዜና ጊዜውን ተጠብቆ 2 ሰዓት ያልተቋረጠ የነበረው ዜና ፕሮግራማችን ይቀጥላል። እዚህ ስቱዲዮስ ደግሞ ስለ ኢትዮጵያ ሁኔታ ውይይት እናደርጋለን። ስለ ኢትዮጵያም ስለ ስዊድንም ስለ አለው የኢትዮጵያኖች ሁኔታ ምንድነው? አንድ ሰው ሲናገር ሰምቻለሁ፣ ምን በአሁኑ ጊዜ እኮ ኢትዮጵያዊ ማለት ልክ አይነ ስውር እንደ ዘራው ባቄላ በተለያየ ቦታ ተሰባይተን በአለም ዙሪያ ተሰረጫጭተን እንገኛለን ብሏል። እና በአለም ዙሪያ ያሉ ኢትዮጵያኖችን ሁኔታም ለመዳሰስ እንሞክራለን። እናንተም አስተያየት ካላችሁ ወርውሩልን። የኢትዮጵያና የኢትዮጵያኖች ጉዳይ ከምንም በላይ ያገባናል፣ ይመለከተናል። እኛ ለኛ እንቆማለን ነው የምንለው። እናንተም ኢትዮጵያኖች ሁሉ ለዚህ እና የኢትዮጵያ ወዳጆች ኦፍ ኮርስ ለኢትዮጵያና ለኢትዮጵያ ህዝብ ጥያቄ አብራችሁ እንደምትቆሙ ባለሙሉ ተስፋ ነን፣ እምነታችንም ነው። ተወዳጁ ደግሞ
የዛሬ የመዝናኛ ፕሮግራማችን በብሩክ ባራክ የሚቀርበው ነበረ። ዛሬ ለየት ያለ ነው፣ ምክንያቱም ከባለፈው የቀጠለውን ፕሮግራም ለመስራት ደፋ ቀና ያያለ ነው ተከታዩን ለማቀናበር እና
ለማጥፋት ማለት ነው። ሰዎች ይጠብቃሉ፣ እኔም ራሴ በግሌ ተጠብቃለሁ። ይሄንን የተጀመረውን የስቶክሆልምን ሁኔታ ጭንቁልጭ ያረጋታል።
እንደውም ትላንትና ወዲያ በበት እንደተለመደው ፕሮግራም ስንቀርጽ የአህመድን ስሜት አይቻለውና በረከት የባለፈው እንዴት ነው?
በጣም ነው
ፈልግ ስሜት ማለት
በጣም ሰሞኑን ግባት የሚሉትን ነገሮች አንዳንድ ሰዎች ነው እየጠየቀ ስላካባቢ ምናምን እንትን እያለ ነበር።
አስፈራርቻለሁ።
አዎ እሱን እየሰራ ነው። እስከዛ ግን በአለም ነዋሲ ተዘጋጃለ 567 የሰባት ገብረ እግዚአብሔር ከዚህ በፊት በዩቲዩብ ላይ ያቀርባለ እሱን እናቀርባለን በበረከት።
በሚቀጥለው ሳምንት ግን ይሄንን የጀመረውን የስቶክሆልምና የስዊድንን ታሪክ ቀጥላ አስፈራርቻለሁ ነበር። እዚህ ሀገር ምን ወር ከፈለ ቀጥልበት ይዋል
ሁለት ይቀጥላል።
መጀመሪያ በሳይክል ከህንድ እዚህ የመጣው አንድ ህንዳዊ አስተዋወቀን፣ አሁን አልቢን አስተዋወቀን። እንግዲህ ቀጥሎኛ ጓዳ መግባት
አልቢያባ እንደምትባል ታውቃለህ? አልቢያባ ማን እንደሆነ ታውቃላችሁ? አልቢያባ አዲስ አበባ እንኮ ነው። አልቢያባ ማለት you know አዲስ አበባ አልቢ አበባ የኢትዮጵያኖች መናሃሪያ ነሽ ለማለት ነው። እህታችን ማራኪ አልቢያባ ያለ ትገጥም ነበር። እንግዲህ አድማጮቻችን እስከ 6 ሰዓት ድረስ ከኛ ጋር እንደምትሆኑ ተስፋ በማድረግ ፕሮግራማችንን እንደተለመደው በሙዚቃ በመጀመር እቺን
ለየት ያለ
ሙዚቃ ጀባ እንበላችሁ።
ዛሬ ምን በዓል ማክስ በመጭ መስቀልኞ የመስቀል በዓል እና ከብራል ባለፈው አዲስ አመት ከወዳጆቻችን ጋር አብረን አሳልፈን ነበር። አገር ቤት ያለው ሁኔታ ከልባችን ሙሉ ሆኖ እንዳናከብረው ቢያረገንም ቢያንስ ያለውን ባህላዊ እና ተውፊቱን ጠብቆ ለመሄድ ቀደም አህመድም እንዳልከን የመስቀል ዝግጅት ይኖርና ለሱ መግቢያ ይሆነን ዘንድ በዛውም ባሉን ስሜት ለመፍጠር
ያነብስክስታ ነው የምትለው?
ያነብስክስታ እንግዲህ ወደፊት እግዚአብሔር የሞላ ያርግልኝ።
ተስፋ አይየው የሰው ልጅ ተስፋ ስካልቆረጠ ድረስ አለ በህይወት። የሰው ልጅ የሚሞተው መቼ ነው? ተስፋው ሲቆርጥ። ተስፋችን ገና የትምህርት እንደሳለ ነው የምንለው። ይቀጥላል።
የመስቀል በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታላቅ ድምቀት ከሚከበሩና አደባባይ በዓላት ከሆኑት መካከል የመስቀል ደመራ በዓል አንዱና ደማቁ ነው። ይህ ደማቅ በዓል በዓለም ላይ ከማይዳሰሱ ክስተቶች መካከል አንዱ ሆኖ በዩኔስኮ 2013 ወይም በ2006 የኢትዮጵያ አቆጣጠር ተመዝግቧል። የመስቀል በዓል ከአጼ ዘርዓ ያዕቆብ ዘመን ጀምሮ በየአጥቢያ ቤተክርስቲያኑ ከደመራ ቤተክርስቲያኑ ደመራ ተለኩሶ መከበር የተጀመረ ሲሆን በአጼ ኃይለ ሥላሴ ዘመን ዘመነ መንግስት በጃን ሜዳ፣ በደርግ ጊዜ ፒያሳ ዳግማዊ ምኒልክ አደባባይ ቅዱስ ጊዮርጊስ ቤተክርስቲያን ፊት ለፊት እንዲሁም ከ1986 ዓ.ም ጀምሮ በመስቀል አደባባይ በደማቅ ፕሮግራም ይከበራል። ለመሆኑ የመስቀል በዓል የሚከበርበት ምክንያት ምንድን ነው? ታሪካዊ አመጣጡስ እንደሚከተለው አቀርባቸዋለሁ። የመስቀል በዓል በየአመቱ መስከረም 16 እና 17 ቀን በኢትዮጵያ ኦርቶዶክስ ቤተክርስቲያን ዘንድ የሚከበርባቸው ምክንያቶች ሁለት ናቸው። አንደኛው መስቀሉ የተገኘበትን ቀን ለማሰብ ሲሆን፣ ሁለተኛው በዚያው መካነ ጎልጎታ የመስቀሉ የሚያርፍበትን ቤተ መቅደስ ታንጾ ቅዳሴ ቤተክርስቲያን የተጀመረበትን ዕለት ለማክበር ነው። ይህ ቀን የክርስትና እምነት ባለውለታዋ ንግስት እሌኒ ክርስቶስን በመቀኝነት የገደሉት አይሁድ መስቀሉ አካሉ ያረፈበት ደሞ የፈሰሰበት በመሆኑ ሕሙማን ሲፈውስ ሙታንን ሲያስነሳ በማየታቸው እንዲሁም በርካታ አይሁዶች የክርስትና እምነትን በመቀበላቸው ስለተጨነቁ የተሰቀለበትን መስቀል መሬት ውስጥ ቀብረው የከተማው ሰው የቤት ጥራጊውን እንዲደፋበት አዋጅ በማሳወጅ ለ300 ዓመታት ያክል የተፈጥሮ ተራራ እስኪመስል ድረስ የቤትና የጓሮ ጥራጊ ሲያስደፉበት ከነበረበት ቦታ ተራራውን አስቆፍራ ያስወጣቸው ነው። ታሪኩ እንዲህ ነው። ንግስት እሌኒ ልጇን ቆስጠንጢኖስን ከመውለዷ በፊት መልካም ፍሬ የሆነ ልጅ ብትሰጠኝ ለዓለም ደህንነት የተሰቀልክበትን መስቀል ከተቀበረበት እንዲወጣ አደርጋለሁ፣ ክቡር የሆነውን መስቀልህ የሚያርፍበትን ቤተ መቅደስም አሳንጻለሁ በማለት ተስላ ነበር። እግዚአብሔርም ጸሎቷና ልመናዋ ሰምቶ የተባረከ ልጅ ኮንስታንቲኖስ ይሰጣል። ንግሥት እሌኒ በስለቷ መሰረት በ327 ዓ ም ብዙ ሰራዊት ታስከትላ መስቀሉን ከተቀበረበት ቦታ ፈልጋ ለማስወጣት ወደ ኢየሩሳሌም ይጓዛል። እዛም ደርሳ ጉብታ የሆነውን ሁሉ ተስፖርቶ መስቀሉ ያለበትን ቦታ ለማግኘት አልቻለች። ከብዙ ድካም በኋላ መስቀሉ የተቀበረበትን ቦታ የሚያመላክት ሰው ስታፈላለች ኪራኮስ የተባለ የባለጸጋ ልጅ ጠየቀች። እርሱም አባቶቻችን ሲናገሩ እንደሰማሁት ያ ተራራ የመሰለው የከተማው ሰው ለቆሻሻ መድፊያነት የሚጠቀምበት ቦታ ነው ይሉን ነበር በማለት አመላከተ። ሽማግሌው ኪራኮስም አንድ ምክር መከራል። እንጨት አሰባስበሽ እጣን አፍሽበት፣ በእሳትም አያያዥ። እጣኑ ጢስ ወደ ላይ ወጥቶ እጣ ሲመለስ አቅጣጫውን አይተሽ አስቆፍሪ፣ በዚህ ምልክትም ታገኘዋለሽ አላት። እሷም ያላትን አደረገች። በነገራችን ላይ አንዳንድ ጸሐፊያን ይህንን ችቦ የመብራት ስርዓት በህልሟ ላይ አየችው ይላሉ። ንግሥት እሌኒ ካህናቱን ሰብስባ ደመራስ ደመራ ጸሎትና ምህላ ካስደረሰች በኋላ እጣኑን ጨምራ ደመራው ብታቀጣጥለው የእጣኑ ጢስ ወደ ሰማይ ወጥቶ እንደ ቀስተ ደመና ወደ ጎልጎታ በመመለስ መስቀሉ የተቀበረበትን ቦታ ላይ ተተከለ። ኪራኮስ ይላሉ በማለት ያመላከታቸውን ቦታ ትክክል መሆኑንም አጸደቀላት። ንግሥት እሌኒ በዚህ ቀን መስከረም 17 ቀን 327 ዓመተ ምህረት ቁፋሮን አስጀምራ በዚህ ዓመት መጋቢት 10 ቀን መስቀሉ ተገኝቶ ከተቀበረበት ወጣ። መጋቢት 10 ቀን ሁልጊዜ የጾም ወቅት በመሆኑ በዓል ለማክበር ስለማይመች ቁፋሮ በተጀመረ በየዓመቱ መስከረም 17 ቀን እንዲቀበሉ ተወሰነ። ከዚህ በተጨማሪ የመስቀሉ መታሰቢያና ማረፊያ የሆኑ ቤተ መቅደስ ታንጾና ተመርቆ መስቀሉ ወደ ማረፊያው የገባው መስከረም 17 ቀን ነው። እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከ300 ዓመታት በላይ ጠፍቶ የነበረውን ቅዱስ መስቀል መገኘቱን እንዲሁም ወደ ማረፊያው ቤተ መቅደስ የገባበትን ዕለት ለመዘከር በየዓመቱ በመስከረም 17 ቀን በልዩ ድምቀት ታከብራለች። ስለ መስቀሉ በዓል ስናነሳ አንድ መዘንጋት የሌለበት ጉዳይ አለ። ይኸውም በ14ኛው መቶ ክፍለ ዘመን በአጼ ዳዊት ዘመነ መንግስት ኢየሱስ የተሰቀለበት ቀኝ ግማደ መስቀል ወደ ኢትዮጵያ መጥቷል የሚባለው ጉዳይ ነው። ስለዚህ መስቀል መምጣት የቤተ ክርስቲያኗ ጻፍት በተለያዩ ሰነዶች የተረኩ ሲሆን ንጉስ ዳዊት ግማደ መስቀሉን አስመጥተው በኢትዮጵያ አድባራት ሁሉ በማዞር ሊያሳርፉት ያልሞከሩበት ቦታ አልነበረም። ነገር ግን መሬቱ እየተንቀጠቀጠ አስቸገረ። በመጨረሻ ግን መስቀሌን በመስቀሌ አስቀምጠው የሚል መለኮታዊ ምሪት ስለደረሳቸው አሁን ግሻምባ በሚባል ስፍራ ላይ እንዲያርፍ አደረጉ። ቦታውም መስቀሌያ መልካም ምድራዊ አቀማመጥ እንዳለው ይነገራል። ወደ ዋናው ጉዳይ ልመለስና በመስቀል ዋዜማ ቀን ንግሥት እሌኒ ምህላ ገብታ ችቦ አብርታ የችቦውን ጭስ መስቀሉ የሚገኝበት ቦታ እንድትጠቁማት ለመዘከር የኢትዮጵያ የኦርቶዶክስ እምነት ተከታዮች ደመራ በመደመር የዋዜማውን በዓል በታላቅ መንፈሳዊ ስነ ስርዓት በህብረት ያከብራሉ። በኢትዮጵያ ትልቁ የደመራ በዓል በመስቀል አደባባይ ይከበራል። የደመራን በዓል ልዩ የሚያደርገው ደመራው ወዴት እንደወደቀ በማየት የመጪው ዓመት ሁኔታ መተንበይ መቻሉ ነው። በነገራችን ላይ ደመራ የሚለው ቃል ደመረ፣ ጨመረ፣ አንድ አደረገ ከሚለው የግዕዝ ቃል የተወረሰ ሲሆን መገናኘትን፣ መሰባሰብን፣ መጣመርን፣ መዋሃድን፣ በአጠቃላይ አንድነትንና ህብረትን ያመለክታል። በዚህ ሃይማኖታዊ ታሪካዊ አመጣት ምክንያት አብዛኛው የኢትዮጵያ ማህበረሰብ የደመራና የመስቀል በዓልን በታላቅ ድምቀትና ደስታ አብሮ በመብላትና በመጠጣት እንዲሁም በመመራረቅ ያሳልፋል። የመስቀል ወይም የደመራ በዓል ሲነሳ አብሮ ከልጅ እስከ አዋቂ ታላቅ ትኩረት ሰጥቶ በዓሉን የሚያከብረው የደቡብ ኢትዮጵያ ማህበረሰብ አይዘነጋም። በተለይ ደግሞ የጉራጌ የወላይታ የሀዲያ እና የጋሞ ጉፋ ማህበረሰብ ለባሉ ክፍት የሚሰጡ ናቸው። አንድ አመት ሙሉ በተለያዩ የሀገሪቱ ክፍሎች ሲሰሩ ቆይተው ተይዘው ወደ ትውልድ መንደራቸው የሚገቡት በመስቀል በዓል ወቅት ነው። በዚህ ጊዜ ቤተሰብ ለቤተሰብ ይገናኛል። የታመመ ያዘነ የተቸገረ አካልም የሚጠየቅበትና የሚረዳበት ወቅት ነው። በዚህ ወቅትም ከፍተኛ የሆነ እርድ ይካሄዳል። አብሮም የሚበላበትና የሚጠጣበት በአጠቃላይ አብሮ የሚደሰትበት ወቅት ነው። የሚቀጥለው ዘመን የደስታ የበረከት እንዲሆን የሚመኝበትና የሚመራረቁበት ጊዜ ነው። በአጠቃላይ የመስቀል በዓል በእነኚህ ማህበረሰብ ማህበራዊ ትስስር የሚያጠናክር ታላቅ መድረክ ነው። ኢትዮጵያ ድምፅ ግን ከወዲሁ ለመላው የክርስትና እምነት ተከታዮች መልካም የመስቀል በዓል ይመኛል። ሰላም።
Thank you.
አድማጮቻችን ይህ የምታዳምጡት ፕሮግራም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከጧቱ 4 ሰዓት እስከ 6 ሰዓት ድረስ እንደ ኢትዮጵያ አቆጣጠር ማለት ነው የሚያስተላልፈውን ፕሮግራም እንደቀጠለ ነው። እንግዲህ ከኛ ጋር እንደምትሆኑ ባለሙሉ ተስፋ ነን። እስቲ እዚህ ያሉት የሬዲዮኑ አጋሮቼ ምን እንደሚሉ እንስማቸው። ሰሞኑን ኢትዮጵያ ውስጥ ለተፈጸሙት አንዳንድ አስቂኝ አስገራሚ ድራማዎች እኔ ድራማ ነው የምለው በእኔ አመለካከት ወይዘሮ አዜም መስፍን አለን ስማቸው። ወይዘሮ አዜም መስፍን ድሃ ነኝ እኔ ምንም የለኝም ሲሉ አንዳንድ ሰዎች ወይኔ እቴ ስንቱ ዱባይ ድረስ እየሄደ ቤት ሲገዛ እሷ ከለላት እኔ ትክክል አይደለም እንዴት ትሆናለች ብሎ አንዱ ጎፈንድሚ ላቋቁም ነው ይላል። ጎፈንድሚ ለአዜም መስፍን ለእርዳታ አንዱ ደግሞ እኔ አሮጌ ቤቴን ሰጣታለሁ ምንም ከለላት ቤት የለኝም ብላለች ካፈለገም አዲስ ሰራለሁ ይላል። አሁን ይሄንን እንዴት ታውታላችሁ? እኔ የማይበትን እነግራችኋለሁ እንዴት ታውታላችሁ እናንተ?
ሜቢ እንግዲህ ያሰብ ልክ ደስ ምንድነው ከዚህ ቀደም ያገናኘሁትና እንትን ያልኩት የተፈቸኝ ሐሳብ ከጠቅላይ ሚኒስትራችን ከዚህ ቀደም ኢትዮጵያ ውስጥ ወርቅ ለማውጣት አንድ ሰፊድ እና 10 ብር በቂ ነው ብለው ነበርና ይሄ በዛ ስቀን አወዳችን ተቃጥሎ ሳንጨርስ እንግዲህ ቀዳማዊት መቤት አዜም መስፍን በዛሚ ኤፍኤም ነው እንግዲህ ሐሳብ የሰጡት ከሚሚ ስባቱ ጋር ኢንተርቪው ያደረጉትና ምንም ይለኝ ያለኝ ንብረት እንደውም ተቆጥሮ ለህዝብ ይሰጣ አለ ከተባለ 20 ፎቅ ምናምን ብላ ነው እንትን ያለችው። ከግን ከዚህ ቀደምም በተለያዩ ሁኔታዎች በማስረጃ በዶክመንት እንደውም ከዚህ ቀደም በሌላ ኢሹ ኢንተርቪው ያረካቸው አንድ እንግሊዝ ውስጥ የሚኖሩ ኢኮኖሚክስ ሰውዬ ያጋበ ዶክመንት ማስረጃ አርገው ያጋለጡበት ሂደት ነው የነበረውና ሆድ ሲያውቅ ዶሮ ማታ ሚሊዮን ጨዋታ ያስታውሰኝና
በነገራችን ላይ ዶክተር ወንድሙ የኮመን ሃውስ ኦፍ ኮመንስ የነሱ ፓርላማ እንግዲህ እነሱ ሁለት ነው ሃውስ ኦፍ ሎርድስ አለ ሃውስ ኦፍ ኮመንስ አለ ፓርላማ ውስጥ እና እዛ ላይ አቅርቦት ነበር። ከዛ በተጨማሪ የስፔን ጋዜጣ የአፍሪካን መሪዎች ሚስቶች እንዴት አድርገው ገንዘብ መጫወቻቸው እንደሆነ ሲገልጹ የወይዘሮ አዜብ የኛንም የወይዘሮ አዜብንም ታሪክ አንስቷል። እንዴት አድርገው ገበያ ሲሄዱ ስፔን እንዴት በሚሊዮን እንደሚሸምቱ ያ ለኔ ሁሉ ኢሬሌቫንት ነው። ለኔ ኢሬሌቫንቱ ወይንም ደግሞ አሁን በጣም እንት ብሎ ያገኘሁት ነገር ምንድነው? ለምንድነው እንደዚህ አይነት ነገሮች እንደ ትልቅ ነገር ተወስደው ሴትዮ የፈለገችውን ትበል እንደ ትልቅ ነገር ተወስዶ ኢትዮጵያዊውስ ሆን ብሎ ያንን ሲጨቃጨቅበት ይውላል ሌላ ስራ እንደመስራት ገንቢ ስራ እንደመስራት እትሴትየው ነገ ተነስተ ደግሞ እንድትላለች እኔ ደስ ያለኝ ጎፈንድም ያቋቁለታል አቋቁምላታለሁ ፑንክት ስለት እንዴ እትሴትየው በግሏ እውነትም እኮ ሊሆን ይችላል በግሏ ቤት ላይ ላትሰራ ይችላል በልጆቿ በህቷ በወንድሟ ባጎቷ ባክስቷ ያንን ቁጭ ብሎ ለማጣራት ራሱ አላደለም ምንድነው ነው የሚታየኝ ይሄ ወያኔ በጣም ምንድነው ባለ ይሄ ተንኮለኛ ተንኮለኛት መሰሪ ድርጅት ነው። ኢትዮጵያዊው ባንድ ትልቅ ኢሹ ላይ አይኑን ወደ ወያኔ እንትን ሲል ወዲያው አንድ ነገር ልክ ለውሻ እንዳጥንት ተሰጠውና እንደሚባጨቅ እነሱ የሆነ ነገር ብቻ የሆነ የማይመስል ነገር ይወሩልናል እዛ ላይኛ እንባጨቃለን። አዜብ መስፍን ሀብታለኝ አለች አላለች who the hell cares የሷን ሀብት ማን ምን እንትን ልንለው ነው ይሄ መንግስት ይያለ እሱ ሀብት ሊወርስ
አይቻለሁ። ያው በዋልት ነው እኮ የታዘው ምናልባት እኔ ዘውዱ ቀደም ነጠኩ ይቅርታ አርግልኝ እንደው ስለቸኩልኩ አንዳንድ ይቸኩላሉ። ምንድነው ግን እንትን ነው ምን ኖረው
ሀዜ መስፍን እንደዚህ አይነት አስተያየት ሲሰጡ የመጀመሪያቸው አይደለም። ከዚህ በፊትም በቴሌቪዥን ፕሮግራም ላይ አንድ ጋዜጠኛ ጠይቋቸው ነበርና እኔ እንደማንኛውም ኢትዮጵያዊ ነው
6000 ብር ነው በደሞዛችን ከዛ ከቀረጥ
ከመሆኑ እንደዛ ነው። ሁለተኛውም ደግሞ ምንድነው ያለችው እኔ የገንዘብ ሰው ወይም ደግሞ ሀብትን መፈልግ ብሆን ኖሮ መለስን ይሄንን ስልጣኑን አስጥቼ በጭንቅላቱ ብዙ ገንዘብ ማግኘት ይችል ነበር። ልጆችም የሚማሩት በስኮላርሺፕ አግኝተው ነው ውጭ ሀገር ትምህርት እንጂ ከፍያ አይደለም እንተመላቸው በወር ተቆጥራ ታክስ ተከፍላ ተቆርጦ ከ6000 ብር ወይ 6000 ብር ድረስ ነው ምናገኘው 6000
ብር ውስጥ አራት ተከፍሎ
4000 ብር ነው መናገኙ አለች። ባሁንም ደሞ በተለያዩ ጉዳዮች ሶሻል ሚዲያዎችም ላይ እንደምናየው በጣም ሲታሙ ነበር ወዘሮ ሀዜ መስፍን። ወዘሮ ሚሚ ሰባቱ በዛኒ 90.7 የሬዲዮ ባለቤትናት የዛሬዶ ባለቤትናት እና መታቀርባቸው ፕሮግራሞችን ብዙ ጊዜ የምትሰሟቸው ከሆነ ወደ መንግስት የሚወግኑ ሰዎችን ነው አንድ የጠረጴዛ ዙሪያ ምን ፕሮግራም አላትና እዛ ላይ መታቀርባቸው መንግስትን የሚደግፉ ለመንግስት የቆሙ ሰዎችን ነው መታቀርባውና ሳይድ እንደምት እንደ አንድ ጋዜጠኛ ሞያዋንም እየተወጣች አይደለም። ብዙ ጊዜ አንድ ጋዜጠኛ ሁሉንም ነገር ፍለፊት ነው መናገር ያለበት ሳይድ ማድረግ የለበትም። እሷ ምን ያህል ለመንግስት እንደምትቆረቆር ከ97 ምርጫ በኋላ በጣም ብዙ የኢትዮጵያ ህዝብ ያወቃት ነው የመጣውና ብዙም ፕሮግራሟን የሚከታተሉ ሰዎች የሉም። እንደዚህ አንድ አንድ ኖርማሊ ይሄ እንደዚህ አነጋጋሪ ኢሹዎች ላይ የሚታዩ ነገሮች ሲኖሩ ነውና እዛ ፕሮግራም ላይ የገለጸችው እኔ ጋምቤላ አካባቢም የቡና እርሻ የቅመማ እርሻ እንዳለሽ ተታም ያለሽ በተለይም ደግሞ እንጀራ ወደ ውጪ ኤክስፖርት ታደርጋለሽ በሚባል ነገር ነው። ብዙ ጊዜም መድረክ ላይ ወጥተሽ ይሄን ነገር አልተናገርሽም ያንቺ መልስ አለመስጠት ነው እንደዚህ ህብረተሰቡ በተለያየ ጉዳይ እንዲወያይበትና ቢግ ድል ሊሆንበት የቻለበት ምክንያት ብላ ሰጠይቃት የበለሰችው መልስ ነው። እንደዚህ እኔም ሰምቻለሁ ዘመዶቼ ነግረውኛል። ነገር ግን እኔ ምንም አይነት ነገር የለኝም የመለሰ የጥሮታ ገንዘብና የመንግስት የመደበልኝን ሳንቲም ነው መጠቀመው ነው። በሌላ ጉዳይ ስና የኤፈርት ዋና ስራ አስኪያጅም ሆና እንትን ብላለች
ለእግር ኳስ ቡድን 100 ሚሊዮን ለትግራይ የእግር ኳስ
ይሄንን ነው የምትቆጣጠረው እሷ ናትና ኖርማሊ ሲታይ በጣም ከእውነት የራቁ ነገሮች ህዝብ የሚያቀውን ነገር አይደለም ብሎ በሚዲያ ቀርቦ መካድ ሁለትም ከጠያቂዋ ከወይዘሮ ሚሚ ሰባትም የሚወረወሩ ቃሎች ራሱ ምን ያህል ሁለቱ ብቻቸውን ከሬዲዮ ከላይቭ ሬዲዮ ፕሮግራሙ በፊት ዲስከስ አድርገውበት ተዘጋጅተውበት እንደገቡ አንድ ማሳያ ነው ባይነኝ ነው
የምትለዋለህ።
ሁሉም ነገር ተገልጿል። ግን እንደዚህ አይነት ሾዎች ብዙ ጊዜ አመድክ መጀመሪያም ገልጸዋል አን የሆነን ሐሳብ ዳይቨርት
ኤግዛክትሊ
ለማድረግ ተስቦ የሚለቀቁ ናቸው እና እኛ ደግሞ እነሱ የሚቀድሉን ቦያለ ብዙ ጊዜ ያንን ቦይ እየተከተልን ዋናውን አላማ መስመር ትተት ይሄዳል። ለምሳሌ አሁን እኔ ራሱ ብዙ መረጃው አልነበረኝም በአማራ ክልልና በአፋር ክልል ኗሪዎች ግጭት መከሰቱን ከዛ በላይ ግን የተወራው የዚህ ጉዳይ ነው። እነሱ የሚፈልጉት ልክ እንደዚህ አይነት ጥፋታቸው ላይ አንድ ነገር ይሰጡና ፎከስ አድርገ የነሱ ጥፋት ቀርቶ ፈን ነው እኮ የሚያስቀው ቁም ነገሩ ቀርቶ አላስፈላጊ የሆነ ነገር ዲል እንዲደረግ
እንደደረገበት የኢትዮጵያዊ ህይወት በገዛ ሀገሩ እርስ በርሱ አጋይቶት የሞተ የጠፋ ለኛ እቺን ይወረውሩልና እኛ በዚህ ላይ እንባላለን። እልክ ያ የሰው ህይወት ለምን ጠፋ? ማን ነው እንዲጠፋ ያስደረገው? እንዳይጠፋ ምን እናድርግ? የሚለውን ከመዋየት ይልቅ አዜብ መስፍን ቤት የለኝም ማለች ለምን ገደል አትገባ? ምቅሪ በለኝ ፈጣሪ። በኢትዮጵያ ህዝብ ላይ የቀለደች አንድ ሴትዮ ቤት አለኝ አለች አብታለኝ አለች አላለች ለኔ እንትን አይደለም።
ብዙ የኢትዮጵያ ህዝብ ቤት ነው
ለገ እንትን ቢኖር በዚህ መንግስት ላይ ያለ የሷ ውሸት በጋር ተጣርቶ ይወጣ የሚችል ሁኔታ የለም። እልክ ይሄን መንግስት እንዲላቅ ወይም ደግሞ እነቱን እንዲቀበል ማስገደዱ ላይ ማተኮር ያስፈልጋል እንጂ ወይዘሮ አዜብ መስፍን ከዚህ በፊት እኮ ብለዋል በአለም ላይ የስልጣን ላይ ያለ ባልና ሚስቶች ዳዎቹ እኔና ባለቤቴ ነን ብላ አፎን አውጥታ የተናገረች ሴት ነች። እና እንደዚህ አይነቱን ነገር አይ ቲንክ ሚዲያዎችም መጠንቀቅ ይኖርባቸዋል እንደ ትልቅ ኢሹ አድርገው እንትን ከመአለት ትልቅ ችግሮች አሉብን የኛ ሀገራችን ህዝባችን ሊያልቅብን ነው ስለሱ በረሃቡ በበሽታው በችግሩ በጦርነቱ በወያኔ በፈጠረው ጦርነት እርስ በርሱ እንዲተላለቅ የተደረገብን ቁጭ ብለን ስለአዜብ አዘብ ያንን እኔ በፍጹም
እኔ ሪፈር አርገን አንድ ፖይንት ልንጨርስ ደስ ይለኛል። ከዚህ ቀደም ኢትዮጵያን ይመራው የነበሩት መንግስቱ ኃይለ ማርያም ያሉት አባባል አለ ምናልባትም የሚጠቅም ከሆነ ይህ ህዝብ የምትነዱትን መኪና የምትኖርበትን ቤት የምትበሉበትን ምግብ የምትወጡበትን የምትገቡበትን ጠንቅቆ ያውቃል። ያዚ ወይዘሮ አዜብ መስፈንም ንብረት ትክክለኛ ዳኛና ፈራጅ ባለበት ሂደት ተጣርቶ ያኔ ለህዝብ ተመላሽ ይሆናል። የትኛው ዓለም አቀፍ ባንክ ውስጥ ምን አክል ንብረት እንዳላቸው የሚያጣራ ትክክለኛ ስርዓት ሲኖር ልጅ ዳኛ አባት ቀማኛ በሆነበት ዘመንና ሰዓት ውስጥ እሳቸው የለኝም ቢሉ አው ይላቸው ለፋፊዛት ድፍድ ትልቅ ሽፋን የሚሰጣቸው መንግስት ባለበት ስርዓት ውስጥ አለኝ ቢሉ ነው የሚደንቀኝ የሚገባውና ትክክል ነው አመድ ያልከው የሚሰጠን ተመስገንም ዘውዱም ያላችሁት ነጥብ ሊሰጠው የሚገባው ነጥብ ይሄ ነበር። አሁን ላይ ቀደም እንደተባለው ኢትዮጵያ ውስጥ ብዙም ያሳስቡ ሐሳብና ችግሮች አሉ። እኛም ወደዛ ነጥቦች እንመለሳለን።
እኔ ወደድኩት የማነው አንዱ ፌስቡክ ላይ ጎፈንድሚ ላቋቁምላት ነው ያለ ያሾፈው። እንዴ እኛም በጥባጭሩ ያሾፍን ዘለን መሄድ ነው ማለፍ ያለብን እንጂ እዛ ላይ ቁጭ ብለን መናካሱ ጥሩ አይደለም ባይነኝ። እንግዲህ አልማጥራችን ፕሮግራማችን እስከ 6 ሰዓት ድረስ ይቀጥላል። መልካም ቆይታ እንመኝላችኋለን። አሁን ከዚህ በመከተል እንግዲህ ውይይት ፕሮግራም አለን። እስከዛ ድረስ አንድ ሙዚቃ በትጋብዘን
ቴሌቪዥን የተመሰረተበትን 7ኛ ዓመት በተለያዩ አውሮፓ ከተሞች በታላቅ ዝግጅት እያከበረ ይገኛል። ይህንንም በአይነቱ ከዚህ ቀደም ከነበሩት ልዩ የሆነው ዝግጅት የኢሳት ቀን በሚል ቅዳሜ ኦክቶበር 28 2017 በስዊድን ዋና ከተማ በስቶክሆልም ከሱ ጋር ለማክበር ዝግጅታችንን አጠናቀናል።
የዝግጅቱ ዋና ዓላማ ሐሳብን በነጻነት መግለጽን የሚደግፉ አገር ወዳድ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም የኢትዮጵያ ወዳጆች በጋራ ተሰባስበው የኢትዮጵያ ሳተላይት ቴሌቪዥን የተመሰረተበትን 7ኛ ዓመት ምስረታ በዓልን በማክበር ኢሳትን በቀጣይነት ለማጠናከር የሚረዳ የገቢ መድረክን ለመፍጠር ነው።
የፕሮግራሙ እንግዳዎች ጋዜጠኛ ፋሲሊን ያለም ከአምስተርዳም የኢሳት ማሰራጫ ኢሳትን በተመለከተ ሰፋ ያለ ማብራሪያ ለታዳሚዎች ያቀርባል። በወቅታዊ የኢትዮጵያ ጉዳይም ላይ የሚለው ይኖረናል።
ድምጻዊት ማለ ደመረ የሄደቱን ዝግጅት ጣም ባላቸው ሙዚቃዎች በማድመቅ እስከ ለሊቱ 1 ሰዓት ድረስ አብራት ዘልቃለች። ያማሩ ሙዚቃዎችም ልምድ ባላቸው ዲጆችን ቆረቆራሉ። ባህላዊ ውዝዋዜዎችም ዝግጅቱን ከመቼውም በላይ ያደምቁታል።
የኢትዮጵያኖች መገለጫ የሆነውን የባህል ምግባችን በአማርኛ በጣፈጠ መልኩ በተመጣጣኝ ዋጋ ተዘጋጅቷል። እንዲሁም ከተሟላ የመጠጥ አቅርቦት ጋር
የምግብ ዋጋ 200 ክሮነር ብቻ።
ሃሉንዳ ፎልኬቲዩስ ሃሉንዳ ኖርሽቦሪ
ሰዓት ከ13 ሰዓት ጀምሮ አዳራሽ ሹርሶን ለመቀበል ክፍት ሆኖ ይጠብቆታል።
ኑ ከቤተሰቦ ጋር በመሆን የኢሳትን ቀን አብረውን ያክብሩ ይዝናኑ። የህዝብ አይንና ጆሮ የሆነውን ኢሳትን ይርዱ። የማይረሳ ትዝታንም ያትርፉ።
ኢሳት የህዝብ አይን ጆሮና ልሳን ነው።
የኢሳት ድጋፍ ኮሚቴ በስዊድን
ገኝሽ በደስ የማርገው ተፋይ አገኘኋት ተመኘኋት አገኘች እንደና ፈረች አገኘኋት
ጤና ይስጥልኝ አድማጮቻችን። እንግዲህ ማስተዋቂያና ሙዚቃ ሰምተን ተመልሰን መተናል። አሁን በቀጣይነት አንድ ሰባዊ መብት ተሟጋች ከዚህ ቀደም በዶክተር ቴድሮስ አድሃኖም የዓለም ጤና በዓለም በWHO ውድድር ካምፔን ላይ በአካል ተገኝቶ በስብሰባ ላይ ትልቅ ተቃውሞ ያቀረበ እንዲሁም በኢትዮጵያ ሰብአዊ መብት ትግል ውስጥ ትልቅ ድርሻን ያበረከተ ያለ አንድ እንግዳ አለ። ከሳቸው ጋር አጥር ያለ ዝግጅት እናረጋለን። በዶክተር ታደሰ ብርሃኑ ዙሪያ ላይ ስላለው አጠቃላይ ታደሰ ብሩ ከሰሞ ዙሪያ ላይ ስላለው አጠቃላይ ሁኔታ መረጃ ይሰጡናል። ከአህመድ ጋር አጥር ያለ ቆይታ ያረጋሉ። አብራችሁን ቆዩ።
ሃሎ ተናስተልኝ አቶ ዘላለም።
ሰላም አህመድ። የኢትዮጵያ ድምጽ ራዲዮ አድማጮች በሙሉ እንደምን ከረማችሁ?
ተናስተልኝ እኛ ደህና ነን። እንግዲህ በዚህ አጭር ጊዜ ውስጥ ደውለንልህ ስለ ዶክተር ታደሰ ጉዳይ ስለ ተፈጀመረው ክስና ስላለው ሁኔታ እንድታስረዳን ፈቃደኛ በመሆን በኢትዮጵያ ድምጽ ሬዲዮ ሰራተኞችና በአድማጮቻችን ስም ከፍ ያለ ምስጋና ያቀርብኩልህ። እስቲ ምንድነው ይሄ የተፈጠረው ነገር ከአጠር አድርገህ ከመጀመሪያው ጀምሮ ብትነግረን ምንድነው ሀፕን ያደረገው?
ኦኬ እርግጠኛ ነኝ ያው በብዙ የመገናኛ አውታር በኢንተርኔትም በምንም በዜና ከዚህ ቀደም እንደተከታተላችሁ ዶክተር ታደሰ ብሩ በጁላይ በዚህ አመት እንግሊዝ የሚገኘው ማጅስትሬት ፍርድ ቤት በጸረ ሽብርተኝነት አዋጅ አንቀጽ 58 መሰረት በእጃቸው ላይ ሽብርተኝነትን የሚያመለክት በአብዛኛው የተገኘው ዶክመንት አይ ቲንክ ሁላችሁም እንደምታውቁት ወይንም ያላወቃችሁ ከሆነ አማዞን ላይ ሶርት ኦፍ ኦንላይን ላይ ሁልጊዜ አቬለብል የሆነ ዶክመንት ነው እና ያንን ነገር ዳውንሎድ አድርገዋል በሚል እሳቸው ላፕቶፓቸው ላይ ተገኝቷል በሚል የእንግሊዝ የጸጥታ ጽሕፈት ቤት ይሄንን ጉዳይ ይዞ ለክራውን ፕሮሲኪዩሽን ሰርቪስ አቅርቦ ከዚህ ቀደም በጁላይ ወር በዚህ አመት ፍርድ ቤት ቀርበው በዋስ መለቀቃቸው ይታወሳል። እና እንግዲህ የፍርዱ ሂደት ወደፊት ነው የሚታየው። ወደፊት የሚታየው የፍርድ ሂደት በኦክቶበር አጋማሽ ላይ ይሆናል የሚል ግምት አለን። የተወሰነ ነገር የለውም። ይሄ ነው የክሱ የጉዳዩ መሰረት ዋናው ዋናው። ሌላው ነገር አይ ቲንክ የዚህ በእውነቱ ዶክተር ታደሰ ዳውንሎድ አድርገዋል ተብሎ በላፕቶፓቸው ላይ የተገኘው ነገር አንደኛ እንዳልኩት አማዞን ላይ ፍሪሊ አቬለብል የሆነ ነገር ነው። ማንም ሰው ሊገዛው የሚችል ነገር ነው። ከዛ በተረፈም ደግሞ ያ ነገር ለእንግሊዝ ህዝብና ለእንግሊዝ ደህንነት ይሄና ያንን አደጋ ውስጥ ይጥላል ተብሎ የሚጠረጠር ነገር እንዳልሆነ አይ ቲንክ ለማንም ሰው ግልጽ ነው። በእኔ አስተያየት ይሄ ነገር በእኛ ሀገር ባለው የወያኔ አገዛዝ ከእንግሊዝ ጋር ባለው ወዳጅነትና ከፍተኛ ተማጽኖ እኚህን ሰው በሚዘዋወሩበትና በሚሄዱበት ቦታ ሁሉ እንደሌሎቹ የተቃዋሚ መሪዎች አድኖ ለመያዝ ያደረገው ጥረት ምንም ያልተሳካለት በመሆኑ እንግሊዝ መንግስት ላይ ባደረገው ተማጽኖ መሰረት የተደረገ ሙከራ ነው። ይህንን ነገር እኚህን ሰው ለመያዙ እኚህን ሰው የሚያደርጉትን እንቅስቃሴ የተቃውሞ እንቅስቃሴ ለማስቆም የተደረገ ነው ተብሎ ነው የሚገመተው። ባይ በነገራችን ላይ የሽብርተኝነት አዋጅ የሚባለው አንቀጽ 58 ዛሬ ኔልሰን ማንዴላ በህይወት ቢኖሩ ኖሮ እሳቸውን ሽብርተኛ አድርጎ ወደ እስር ቤት ይወስዳቸው ነበር የሚባል ከፍተኛ ትችት የሚቀርብበት አዋጅ ነው። ብዙ ጊዜም በፍርድ ቤቶችም ሄዶ የተፈተሸ ጉዳይ ስለሆነ እና በዛ መልክ ነው እኛ ይሄ ነው እንግዲህ ባክግራውንዱን የሚያመለክተው። እና በኔ አስተያየት እንደ ሰብአዊ መብት ተሟጋች በእውነቱ ይሄ የዶክተር ታደሰ ጉዳይ አይደለም። ይበልጡን ነጻነት፣ ሰብአዊ መብት በግልጽ ኢንፎርሜሽን የማግኘት እና ያለማግኘት እና ፍትህ፣ እነዚህ መብቶች ናቸው አደጋ ላይ ያሉት ወይንም ለፍርድ የቀረቡት ዶክተር ታደሰ ሳይሆን። ስለዚህ ያንን ነው በዛ መልኩ ነው እንግዲህ እኛ ይሄን ነገር ለዚህ ነገር ካምፔን እየጀመርን ያለ ነው።
ዶክተር ታደሰ ላይ ያተኮረው ይሄ ጉዳይ እንግዲህ እንደገባን ከሆነ የወያኔ መንግስት የጸጥታ ኃይል ከእንግሊዝ ሴኩሪቲ ጋር ሆኖ ያደረገው ነው የሚመስለው። እንደሱ ከሆነ ምንድነው ዶክተር ታደሰ ላይ ያተኮሩበት ምክንያት? ሁለቱ ኃይሎች በተለይም ደግሞ ይሄንን ኢኒሼት ያደረገው የወያኔው መንግስት ለምንድነው እሳቸው እንዲባሉ የሚፈልግበት ምክንያት? የተለየ ስራ ስላላቸው ነው?
የኔ ጥርጣሬ እንግዲህ ዶክተር ታደሰ የአርበኞች ግንቦት ሰባት ድርጅት የከፍተኛ አመራር ናቸው። ያ ድርጅት ደግሞ በህቡም ይሁን ዛሬ ደግሞ በግልጽ የሚያደርጋቸውን እንቅስቃሴዎች በይፋ በዜና ማሰራጫዎች የሚሰማበት ነገር አለ። ለዛ ስርዓት በጣም ያንን ስርዓት ያውካል በሚል ስርዓቱ በጣም የሚፈራው ድርጅትና እንቅስቃሴ በመሆኑ ኦፍኮርስ በተቻለው መጠን የሚያስፈሩትም ተቃዋሚዎችን ብቻም አይደለም፣ ይሄንን ስርዓት ያለኝን ስርዓት ሊገረስሱ ይችላሉ ወይንም ሊያውኩ ይችላሉ ብሎ የሚፈራቸውን አሁን በቅርቡ ተመልክተናል። የእጁን አርዝሞ በሶርት ኦፍ በኢትዮጵያና በአጎራባች ሀገሮች ዙሪያ የሚያደርገው ነገር የሶማሌ ኦጋዴን ነጻ አውጪ ድርጅት መሪ የሆኑትን ሰውዬ ከሶማሌ መንግስት ጋር በተደረገ ድርድር እሳቸውን ወስዶ ወደ ማዕከላዊ እስር ቤት አዲስ አበባ አስገብቷል። ከዚህ በፊት ከየመን ጋር በተደረገ ድርድር አንዳርጋቸው ጽጌ ታግተው ወደ ኢትዮጵያ መወሰዳቸውና ለሽብር መዳረጋቸው ይታወሳል። እና እነዚህ ነገሮች ሁሉ የሚያመለክቱት እንግዲህ ስርዓቱን አደጋ ላይ ስርዓቱን ማለት ይህንን አስከፊ የዘረኛ አገዛዝ ትልቅ አደጋ ላይ ይጥላሉ ብሎ የሚፈራቸውን ሰዎችና የሚፈራቸውን እንቅስቃሴዎች የሚመሩ ሰዎችን አድኖ የሚያደርገው ነገር ይሄ አገር ውስጥ ከሚደረገው ነገር ምንም የተለየ አይደለም። ማንም ተቃዋሚ በተለይ በሀገር ውስጥና በሀገር ድንበር ክልል ውስጥ ያለ ሰው ኦፍኮርስ ምንም አይነት ቻንስም የለውም። በማግስቱ ወይንም ከመቀጥፈት ተነስቶ እስር ቤት ይወረወራል፣ ለሽብር ይዳረጋል። አንዳንዱም የደረሰበትም የማይታወቅም ብዙ አለ። በተመሳሳይ ሁኔታ እጁን አርዝሞ ከድንበር ውጪ ከሌሎች መንግስታት ጋራ እኔ የሰላም እና የጸጥታ ሶርቶፍ ከፍተኛ ምሰሶ ነኝ የሚል በሚል ሶርቶፍ ድለላ እነዚህ የኔን አገዛዝና አገሬንና የቀጠናውን ሊያውኩ ይችላሉ በሚል ሶርት ኦፍ ፕሮፓጋንዳ ነው ይህንን አይነት ነገር የሚያደርገው። ግን ሁላችንም እንደምናውቀው አይ ቲንክ የዛች አገር ከፍተኛ እና የቀጠናው ከፍተኛ ሶርት ኦፍ ችግር በዜጎቹ ላይ ሽብር እየፈጠረ ያለ እና በተለይም ደግሞ ከዛ ከአፍሪካ ቀንድ አካባቢ የሚፈጠሩትን ከፍተኛ የሰላም እና የጸጥታ ችግሮች፣ የስደት ችግሮች ሁሉ ዋና መሰረት የሆነው የወያኔ አገዛዝ እንደሆነ አይ ቲንክ ብዙ የተጻፈበት ጉዳይ ነው እና በዚህ መሰረት ነው እንግዲህ እኔ እንደሚገባኝ ከሆነ ይህን ሰውዬ ለመያዝ ወይንም ለማስያዝ ጥረት እያደረገ ያለው።
ከዚህ በፊት ባልሳሳት እንዲሁ የዚህ የግንቦት አርበኞች ግንቦት ሰባት አመራር እሳቸው ይሆኑ ማን ይሁን አላውቅም፣ ኮምፒውተሩ ሀክ ተደርጎ ነበር የሚል ሰምቼ ነበር። የምታውቀው ነገር አለ?
ትክክል። እኚሁ ሰው ናቸው ዶክተር አዲስ ብሩ። ኮምፒውተራቸው በወያኔ ፊንፊሸር አፕሊኬሽን ከጣሊያን በተገዛ እና ጋማ ኢንተርናሽናል በሚል ካምፓኒ በእንግሊዝ ሀገር የተሰራ በዛ የግል ኮምፒውተራቸው ሀክ ተደርጎ ብዙ የድርጅታቸው መረጃ እንደተወሰደ እና እኚህ ሰው በኮምፒውተራቸው ላይ ምንም ኮንትሮል እንደሌላቸው ነው የሚያመለክተው። እሳቸው ላይ የተገኘው ነገር ራሱ እሳቸው ዳውንሎድ ያደርጉት ወይንስ ሌላ ሰው ዳውንሎድ ያደርገው ወይንስ ወያኔ ዳውንሎድ አድርጎ እዛ ላይ ያስቀምጠው የሚለው ነገር ራሱ አይታወቅም። ይሄ ለእንግሊዝ መንግስትም ሪፖርትድ ሆኗል። የእንግሊዝ መንግስት ይህንን ነገር ግን ለመፈተሽና እነዚህን ኩባንያዎች እና የኢትዮጵያ መንግስትን በዚህ ጉዳይ ላይ ተጠያቂ ለማድረግ ምንም የወሰደው እርምጃ የለም እና እኚህ ሰው ኢፋቶል እንዳውም ተገኘባቸው የሚባለው ነገር ራሱ የራሳቸው ይሁን ወይንስ እንደተባለው ኮምፒውተራቸው ሀክ የተደረገ በመሆኑ በዛ ምክንያት ዳውንሎድ የተደረገ ነገር መሆኑ ራሱ እንኳን የተጣራ ነገር አይደለም።
በአንድ በኩል የሚያሳዝነው የሰው ልጅ ከስህተቱ አይማርም። ማንዴላን ዘረኛው የደቡብ አፍሪካ መንግስት ሽብርተኛ ብሎ ሲያስር እነ እንግሊዝ ነበሩ ዋናዎቹ እልፍኛ አስከልካዮች። አሁንም ተመልሰው እንደዚህ አይነት ለጸነጻነት የሚታገሉ ግለሰቦችንም ሆነ ድርጅቶች በተመሳሳይ መንገድ መወንጀል ሲሞክሩ ከስተታቸው አይማሩም። የሆነው ይሁን እንግዲህ ወያኔ የራሷን ስራ ትሰራለች። እናንተስ ወይም ሌላው ኢትዮጵያዊ ደግሞ ለነጻነት ይታገላል የሚለው ኢትዮጵያዊ ምን እየሰራ ነው? ምንስ መስራት አለበት ትላለህ ዘላለም?
ኦኬ እንዳልከው የእንግሊዝ መንግስት ለጥቅሙ ሲል አገሩ የተመሰረተበትን እሴቶች ሁሉ ክዶ የነሱ ፖለቲከኞች የሚያደርጉት ነገር ትንሽ የሚረብሽ ነው። እንዳልከው በደቡብ አፍሪካ ጊዜም ቢሆን ዛሬም ቢሆን እንግሊዝ በአብዛኛው የምትታወቀው ብዙ የነጻነት እንቅስቃሴዎች ከሌላ አገራ ፈናና አስከፊ አገዛዝን ሸሽተው የመጡ ሰዎች በነጻ የሚንቀሳቀሱበት ነው። ለምሳሌ ኢራኖች በፊት ለፊት በእንግሊዝ መንግስት እየተደገፉ ሁሉ እንደሚሰሩ እናውቃለን። የኢራን ተቃዋሚዎች፣ የሶሪያ ተቃዋሚዎች እንዲሁም ሌሎችም የራሽያን ተቃዋሚዎች ቢሆኑ እና ለምንድን ነው ፒክ ኤንድ ቹዝ እየተደረገ የአንዱን አገዛዝ ተቃዋሚዎች የማሳደድ የሌላውን ተቃዋሚዎች የመደገፍ ሁኔታ የሚለው ነገር ራሱ እንግሊዝን ከፍተኛ ስፖትላይት ላይ የሚጠል ጉዳይ ነው። ከዛ በተረፈ እኔን እስከሚገባኝ ድረስ ዶክተር ታደሰ ራሳቸው በግልም ይሁን ወይም በድርጅታቸው በኩል ህጋዊ የሆነውን የእሳቸው ላይ የቀረበውን ክስ የመከላከል ሂደትን በተመለከተ በቂ ስራ እየሰሩ ነው ወይም ይሰራሉ የሚል ግምት አለኝ፣ በህግ የመከላከል ነገር። ነገር ግን ይህ ክስ እንደምናውቀው የፖለቲካ ክስ ነው። የፖለቲካ ክስ ነው እንጂ ይሄን አክል የወንጀል ክስ ወይንም እንግሊዝን ሀገርና ህዝብ አደጋ ላይ የሚጥል ጉዳይ ባለመሆኑ፣ ለማንኛውም የፖለቲካ ክስ ደግሞ የፖለቲካና የማህበረሰብ ግፊት ያስፈልገዋል። የፖለቲካና የማህበራዊ ግፊቱን ለመፍጠር እንግዲህ ይህ ዶክተር ታደሰ ሳይሆን ፍትህ፣ ነጻነት፣ የሀገር አንድነት፣ የሰብአዊ መብት እና ሰብአዊ ክብር ናቸው እዚህ ክስ ላይ እና እዚህ ትራያል ላይ የቀረቡት የሚል እምነት ነው ያለን እኛ። እና ያ በመሆኑ ለነዚህ የሚቆረቆር ህዝብ በሙሉ ኢትዮጵያዊም ይሁን የኢትዮጵያ ወዳጆች ነጻነት ያገባኛል፣ የሀገር አንድነት ያገባኛል፣ እኔን ይመለከተኛል፣ ሰብአዊ መብትና ሰብአዊ ክብር እና መሰረታዊ የሆኑ ዩኒቨርሳል ራይትስ የሚባሉት ነገሮች እኔን ይመለከቱኛል ወይንም የእኔም ጉዳይ ናቸው ብሎ የሚያስብ ሰው ሁሉ ይህንን ነገር በመቃወም በሀገር ውስጥ የሚደረገው ነገር እንዳይበቃ በውጭ ሀገርም እንደዚህ አይነት ነገር ሲደረግ ማየቱ በጣም 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 የሚዘገንን እና እኛን ሰርቶ በጣም በእውነት ወደ ታች አውርዶ በንቀት የመመልከትን ነገር በመሆኑ ይሄ ነገር እንዲቆም ኢትዮጵያዊ ሆነ እና ኢትዮጵያዊ ወዳጅ ሆነ በእነዚህ እሴቶች ላይ የሚያምን ሰው በሙሉ ይሄንን ነገር ለመከላከል እና ህዝባዊ ግፊት ለመፍጠር በእንግሊዝ መንግስትም ሆነ በእንግሊዝ ፍርድ ቤት ላይ የተዘጋጀ ፔቲሽን አለ። ፔቲሽኑ ስቶፕ ፖለቲካሊ ሞቲቬትድ ቻርጅስ ኢን ብሪተን ነው የሚለው። የፖለቲካ ክስ ይቆም በዶክተር ታደሰ ላይ እና ያንን በተመለከተ የተዘጋጀ ፔቲሽን አለ በቼንጅ ኦርግ ላይ። ከዛ በተረፈ በሶሻል ሚዲያ በፌስቡክ በትዊተር ላይ ሃሽታጉ ጀስቲስ ፎር ዶክተር ቲ ከርሰሞ ነው የሚለው። ያንን በመከተል የሚደረግ ዘመቻ አለ እና የዚህ ጉዳይ ያገባኛል የሚል ሰው በሙሉ ይህን ካምፔን እንዲቀላቀልና የዚህን ፔቲሽኑን እንዲፈርም አሁንም በድጋሜ ጥሪ እናደርጋለን። ሌላው በዚህ ላይ ማንሳት የምፈልገው ነገር አመድ፣ አንዳንዶቻችን ምንድን ነው ፔቲሽን ምን ይሰራል? ለውጥ ለማምጣት በሌላ መንገድ ነው እንጂ መታገል ምን የሶሻል ሚዲያ ካምፔን ምናምን የሚል ነገር ይሰማል። አይ ቲንክ በእውነቱ ይሄ በዘመኑ የሚካሄደውን እንቅስቃሴ ፎረም ወይም መድረክ በደንብ ጠንቅቆ ያለማወቅ እና የራስን አስተዋጽኦ በጣም አሳንሶ የመመልከት ካለ ዝንባሌ የሚመነጭ አስተያየት በመሆኑ ሎክ በዚህ ዘመን ብዙዎች እንቅስቃሴዎች የሚደረጉት ኦንላይን ነው። የማህበራዊ እንቅስቃሴ የሚደረገው ኦንላይን ነው። ቼንጅ ዶት ኦርግ ብዙ የመንግስት ፖሊሲዎችን የቀየረ እንቅስቃሴ ነው እና ያንን ነገር በዚህ መልኩ በድሮ በነበረው ትራዲሽናል መንገድ ወይ በሰላማዊ ሰልፍ ወይንም በሌላ መልክ ብቻ ነው መታገል የሚያስፈልገው ብለው ለሚያስቡ ሰዎች አይ ቲንክ ዘ ዌይ ፎርወርድ ይሄ ነው የእንቅስቃሴ የመታገያው ዘመናዊ መንገድ እና በዚህ ላይ በመሳተፍ በሶሻል ሚዲያውም ይሁን በፔቲሽኑ ላይ በመሳተፍ ይሄንን ትራቨስቲ ኦፍ ጀስቲስ እና ፍትህና ነጻነት ላይ የደረሰውን ክስ ለማስቆም ማንኛውም ሰው እንዲረባረብ በድጋሜ በሰብአዊ መብትና በፍትህ ግብረ ኃይል ስም ጥሪያችን እናቀርባለን።
ዘላለም፣ አሁን የተናገርከው ላይ አንዲት ቃል ልጨምርና እንሰናበት። ይሄንን ለውጥ አያመጣም ብለው ይሄ እንደዚህ በሶሻል ሚዲያ ላይ ትግል ማድረጉ ለውጥ አያመጣም የሚሉት ምን ዋጋ አለው የሚሉት ነገሩ ያልገባቸው ብቻ ሳይሆኑ የወያኔ ደጋፊዎችም ሰውን ለማስዘናጋት የሚያደርጉት እንደሆነ ካንዳን ሁኔታዎች ለመረዳት ይችላል። ስለዚህ አንተም እንደምትለው እኛም የምንለው የሶሻል ሚዲያው የትግል መድረክ ነው፣ በሁሉም በተቻለው መንገድ ነው መመሪያ መሆን ያለበት ለኢትዮጵያኖች ለነጻነታቸውና ለእኩልነታቸው የሚያደርጉት ትግል በእንደዚህ አይነት ሁኔታ መሆን አለበት እንላለን። እናመሰግናለን፣ መልካም ምድል እንመኛለን። የኢትዮጵያ ድምጽ ሬዲዮንም በዚህ ለነጻነት በሚደረግ ማንኛውም ትግል ላይ እንዲሳተፉ ውድ ኢትዮጵያኖችን ጥሪ ያደርጋል። ጤና ይስጥልኝ ዘላለም።
በጣም አመሰግናለሁ። ቸሪክ ተመን
አሁን ከዚህ በመቀጠል ደግሞ አንድ ማስታወቂያ እናሰማችኋለን። ውድ የኢትዮጵያውያን እና የኢትዮጵያ ወዳጆች፣ የኢትዮጵያ ማህበረሰብ በስዊድን ሰላም ለእናንተ ይሁን እያለ አንደኛ ሴፕቴምበር 30 2017 ዓ.ም 11 ሰዓት ጠቅላላ ጉባኤ ያደርጋል። ሁለተኛ ኖቬምበር 25 2017 ከቀኑ 13 ሰዓት ጀምሮ በተለየ ሁኔታ የኢትዮጵያን ቀን ለማክበር ወስነናል። በመሆኑም ሁላችሁም ከጎናችን እንድትቆሙ በትህትና እንጠይቃለን። ለሁሉም ቡድን እና ግለሰብ አደራ እንላለን። ስራ አስፈጻሚ
አስደሳች ዜና ለቲያትር አፍቃሪዎች የሰገደላት ውበት በጌትነት ነው ተደርሶና በጣይቱ የቲያትር ማዕከል ተቀናብሮ የተተወነውና በአሜሪካንና በካናዳ በተለያዩ ከተሞች ከፍተኛ አድናቆትን ያተረፈው የቴዎድሮስ ራይ የተሰኘው ቲያትር በቅርቡ በአውሮፓ የተለያዩ ከተሞች መታየት ጀምሯል። እነሆ በስቶክሆልም ከተማ በኦክቶበር 1 2017 ዓ.ም ከቀኑ 14 ሰዓት ጀምሮ በሃሎንዳ ፎልኬትዩስ አዳራሽ የቴዎድሮስ ራይ ትዕይንት የሚቀርብ መሆኑን ስንገልጽ በታላቅ ደስታ ነው። በዚህ ምርጥ ቲያትር ላይ ተሳታፊ የሆኑ ዕውቅ አርቲስቶች ጌትነት ነው፣ ሱራፌል ተካ፣ ዓለም ፀሐይ ወዳጆ፣ ተስፋዬ ሲማ፣ ወንደሰን አበባየው ታደሰ፣ ኤልሳቤት ብርሃኑ፣ ደበበ ደበሌ ዘላለምና ሰለሞን ሞገስ ከአሜሪካና ከኢትዮጵያ ይገኙበታል። እንዳያመልጡ። በዚህ ዝግጅት ላይ ቴዎድሮስን በእውኑ የሚያውት እንደሚመስሉ አትጠራጠሩ። ስለዚህ ከቤተሰቦ ጋር በመሆን የቴዎድሮስ ራእይን ይመልከቱ።
ቲያትሩ ከአስራ ሁለት ዓመት በታች ለሆኑ ልጆች አይፈቀድም። ለሕፃናት ጠባቂዎች በአዳራሹ ስላዘጋጀን ስጋት አይግባው። ምግብና መጠጦች በአዳራሹ ይስተናገዳሉ። ማንኛውም ኢትዮጵያዊ ሆነ ወደ ማይቀርበት የቴዎድሮስ ራይ ቲያትር ይምጡ።
ቀን እሁድ ኦክቶበር 1 2017 ዓ.ም ሰዓት ከ14 ሰዓት ጀምሮ ቦታ ሃሎንዳ ፎልኬት ፊልስ። የቴዎድሮስ ራይ
Cuando te cuente como ya cuento, cuando ya, como ya cuento, cuando te cuente. እንደምን አረፈዳችሁ አድማጮቻችን ከረፋዶ 11 ሰዓት ሆናል ከኢትዮጵያ ድምጽ ሬዲዮ ሳምንቱ አብሬ ዘናሽ ከተለይ ይሰማሉ። በኢትዮጵያ ባለፉት 10 አመታት በመንገድ ግንባታና ስርጭት ከአዲስ አበባ ቀጥሎ ግንባር ቀደም ሆኖ የተገኘው የትግራይ ክልል መሆኑን የዓለም ባንክ ጥናት አመለከተ። የአማራ ክልል ደግሞ የመጨረሻ ደረጃ መያዙ ተዘግቧል። ለመንገድና ለልዩ ልዩ ፕሮጀክቶች በስልጣን ላይ ያለው የኢትዮጵያ መንግስት በብድርና በስጦታ ገንዘብ በማቅረብ የሚታወቀው የዓለም ባንክ በኢትዮጵያ ውስጥ ባለፉት 10 አመታት የተካሄዱ የመንገድ ግንባታዎችን የገመገመበት ሪፖርት ሰሞኑን ይፋ አድርጓል። አዲስ አበባና የኦሮሚያ ልዩ ዞን ከፍተኛ የመንገድ ስርጭት የታየባቸው ሲሆኑ ከክልሎች ደግሞ የትግራይ ክልል ከፍተኛ የመንገድ ስርጭት እንደተመዘገበበት ተዘግቧል። ዳውሮፓውያን አቆጣጠር ከ2006 ከ2016 ከክልሎች የመንገድ ስርጭት የመጨረሻው ነው የተመዘገበው የአማራ ክልል እንደሆነም በሪፖርቱ ተጠቅሷል። በአጠቃላይ በአገሪቱ የገጠሮች የመንገድ ስርጭት ለከማ መሆኑ ሲመለከት የደህና የሀብታም ርቀት እንደሰፋ መቀጠሉን በድህነት ደረጃ ላይ ያሉ ዜጎች ቁጥር ይበልጥ እያሻቀበ መሄዱን በሪፖርቱ ተጠቅሷል። ከእድገቱ ጋር ተያይዞ መታየት የነበረበት የከተሞች መስፋፋትና እድገት ብዙም ልዩነት እንዳልታየበት በምሽት በሳተላይት የተነሱ ፎቶግራፎች በአስረጅነት ያስቀምጣል። በዚህም ከኢትዮጵያ ከተሞች መቀሌ በብርሃን ድምቀትም ሆነ የብርሃን ስፋቱን በመጨመር ቀዳሚ ሆና ስትመዘገብ፣ ጎንደር የመጨረሻ ሆና ተመዝግባለች። በቀድሞ መንግስት ከአዲስ አበባና አስመራ ቀጥላ በሶስተኛ ከተማነት ተጠቀሰ የነበረችው ድሬዳዋ ከመቀሌ በእጅጉ ዝቅ ብላ ተገኝታለች። በሰሜን ጎንደር ዞን ጭልጋ ወረዳ ህዝበ ውሳኔ ያስፈልገንም ባሉ አራት ቀበሌዎች በመንግስት አጣቂዎች ወከባ እየተካሄደ መሆኑ ተዘገበ። የህወሓት ባዴን ካድሬዎች በአራቱ ቀበሌዎች ተሰማርተው ህዝቡን እያስፈራሩት መሆናቸው ከስፍራው የሚመጣው ዜና ያመለክታል። ባሳለፍነው እሁድ በተካሄደው ከስምንቱ ቀበሌዎች በሰባቱ የህዝብ ድምጽ የተነፈገው የህወሓት ቡድን ቀደም ብለው ህዝበ ውሳኔ ያስፈልገንም ያሉ አራት ቀበሌዎች በቅማንት አስተዳደር ስር እንዲሆኑ ከፍተኛ ጫና በመፍጠር ላይ በመሆኑ በአካባቢው ውጥረት ማየሉ ተዘግቧል። ከባለፈው እሁድ ህዝበ ውሳኔ በኋላ ሰሜን ጎንደር ጭልጋ የወታደራዊ ቀጠና መስሏል ይላሉ የአካባቢው ነዋሪዎች። የህዝቡን ውሳኔ ለመቀልበስ ና ህዝበ ውሳኔ መደረግ በማያስፈልግባቸው ቀበሌዎች በአስገዳጅነት ለማድረግ የህወሓት መንግስት የኃይል እርምጃን ብቻ አማራጭ አድርጎ ወደ አካባቢው መሰማራቱ እየተዘገበ ነው። ከውዱ ህዝበ ውሳኔ በኋላ ከተገደሉት አራት ተጨማሪ ሰዎች በተጨማሪ ከሸዴ ወደ ሸንፋ በሚወስደው መንገድ ላይ ሁለት ሰዎች ተገለው መገኘታቸው ተዘግቧል። ምርጫ ያስፈልገንም ያሉ አራት ቀበሌዎች በቅማንት ስም በህወሓት መንግስት በተደራጀ ኮሚቴ አማካኝነት ከፍተኛ ወከባ እየተፈጸመባቸው ሲገኝ፣ እነዚህ የቅማንት ኮሚቴ አባላት በታጣቂዎች ታጅበው በአራቱ ቀበሌዎች መሰማራት ታቸው የተገለጸ ሲሆን ህዝበ ውሳኔ ያስፈልገንም ያለው ህዝብ ለማግባባት በሚል ዛቻና ማስፈራሪያ ሲያደርጉ መዋላቸው ታውቋል። ዛሬ ያስፈልገንም ብትሉ ፌዴሬሽኑ ከወሰነ ምንም አታመጡ ምርጫ መደረጉ አይቀርም ይያሉ ሲዝቱ እንደነበር በስብሰባው የተገኙ ነዋሪዎች ገልጸዋል። ከባለፈው ሰኞ ጀምሮ ያለውን ውጥረት በተመለከተ መረጃዎች እንደሚያሳዩት ህዋት በአራቱ ቀበሌዎች ህዝበ ውሳኔ ለማድረግ በከፍተኛ ደረጃ እየተንቀሳቀሰ መሆኑን ነው። በኦሮሚያና ሶማሌ ክልሎች አዋሳኝ አካባቢዎች በተቀሰቀሰው ግጭት እስካሁን ከ50,000 በላይ ሰዎች መፈናቀላቸው ተዘገበ። በሁለቱም ክልሎች አካባቢዎች በነበረው ግጭት የሞቱት ሰዎች ልክ በውል ባይታወቅም በመቶዎች የሚቆጠሩ ሰዎች እንደሞቱ ግን የተዘገበ ነው። የተባባሰ በሄደው ግጭት ሳቢያ ሲወዘገቡ የነበሩት የሁለቱ ክልል ፕሬዝዳንቶች በፌዴራል ጉዳዮች ሚኒስቴር አማካኝነት የጋራ መግለጫ እንዲሰጡ መደረጉም ተዘግቧል። ይህ በእንዲህ እንዳለ ሁለቱ ፕሬዝዳንቶች መግለጫም ከሰጡ በኋላ ውጊያው መካሄዱና አንድ የጸጥታ ኃይል ተገሎ ከ1,500 በላይ ሰዎች መፈናቀላቸው ተዘግቧል። በኦሮሚያና ሶማሊያ ክልሎች አዋሳኝ አካባቢዎች ለተከሰተው ደም አፋሳሽ ግጭት የሁለቱም ክልሎች ቃል አቀባዮች ይፋዊ በሆነ መንገድ እርስ በርስ ሲወነጃጀሉ መሰንበታቸው ተዘግቧል። ከኦሮሚያ በኩል የሶማሌ ልዩ ፖሊስ ሰላማዊ ሰዎችንና ሁለት የወረዳ አመራሮችን መግደሉን ተከትሎ የተባባሰ ግጭት መሆኑ ሲነገር፣ በሶማሌ በኩል ደግሞ አወዳይ በተባለ አካባቢ 50 የልዩ ፖሊስ አባላት በኦሮሚያ ታጣቂዎች ስለተገደሉ በተሰጠ ያጸፋ ምላሽ ግጭቱ መባባሱ ሲነገር ነበር። የሁለቱ ክልሎች ባለስልጣናት የቃላት ጦርነት ውስጥ ገብተው በአካባቢው 50,000 ሰዎች ሲፈናቀሉና በመቶዎች ሲገደሉ ግን የፌዴራል መንግስቱ ጣልቃ ሳይገባ መቆየቱ ብዙዎችን ሲያስገርም ቆይተዋል። የኋላ ኋላ ግን የመከላከያና የፌዴራል ፖሊስ ጣልቃ ገብቶ ግጭቱን አስቆሟል ቢባልም ስደቱና መፈናቀሉ እንዲሁም ግድያው አለመቆሙን የሚያመለክቱ መረጃዎች መውጣታቸው ቀጥለዋል። የአሜሪካ ብሔራዊ የደህንነት ኤጀንሲ ኢትዮጵያ አገዛዝ ዜጎቹ እንዲሰልል የቴክኖሎጂ እገዛና ስልጠና እየሰጠ መሆኑ ተገለጠ። የአሜሪካ ብሔራዊ የደህንነት ኤጀንሲ ኢትዮጵያ አገዛ ዜጎቹ እንዲሰልል የቴክኖሎጂ ገዛና ስልጣን የሰጠ መሆኑን ኢንተርሴፕት የተባለው ተቋም አጋለጠ። ብሔራዊ የደህንነት ኤጀንሲው በኢትዮጵያ ስለላ መረብ እንዲዘረጋ ትልቅ ገዛ ማድረጉን መረጃዎቹን ያሰባሰበው ይህ ተቋም ገልጿል። የአሜሪካ ውጭ ጉዳይ ሚኒስቴር በየአመቱ የሀገራትን ሰብአዊ መብት አያያዝ በማስመልከት በሚያወጣው መግለጫ ኢትዮጵያ ዜጎቿን መሰለላውና ማፈኗን ቢያወግዝም የዚሁ ድርጊት ተባባሪ መሆኑ ግን ትክክል አለመሆኑ ተቋሙ ተችቷል። አሜሪካ ኢትዮጵያ ዜጎች እንዲሰለሉና እንዲታፈኑ በሚያስችለው የደህንነት ቴክኖሎጂ መረብ ዝርጋታ እጁ አለበት መባሉ ጉዳዩን ውስብስብ ማድረጉ ተዘግቧል። በአንድ በኩል ኢትዮጵያ የሰብአዊ መብት ረገጣ ትፈጽማለች በማለት የምታወግዘው ዩናይትድ ስቴትስ ኦፍ አሜሪካ በሌላ በኩል የጉዳዩ ተባባሪ ሆና መገኘቷ ብዙዎችን አስገርመዋል። ኢንተርሴፕት የተባለው ተቋም ሚስጥራዊ ሰነዶችን በመመርመር ይፋ እንዳደረገው የአሜሪካ ብሔራዊ ደህንነት መስሪያ ቤት ኢትዮጵያ ዜጎቿን የስልክ ግንኙነቶችና ንግግሮችን የሚጠልፍ የቴክኖሎጂ መረብ እንድትዘረጋ ከፍተኛ የቴክኖሎጂና የስልጠና ድጋፍ አድርጓል። በአንድ በኩል በልማትና በጤና እንዲሁም በሰብአዊ ጉዳይ ላይ ብቻ እርዳታ ሰጣለው እያለች የምትፎክረው አሜሪካ በሌላ ሁኔታ ኢትዮጵያን መብት እንዲጣስና እንዲታፈን በሚያደርግ ወንጀል ተባባሪ መሆኗ ትልቅ ችግር መሆኑን ኢንተርሴፕት ዘርዝሯል። እንደ ተቋሙ ገለጻ አሜሪካ ለኢትዮጵያ ስለላ መረብ መረጃ የቴክኖሎጂና የስልጣን አገልግሎት ስትሰጥ የቆየችው ሽብርተኝነትን ለመከላከል በሚል ሰበብ መሆኑ ተዘግቧል። አርበኞች ግንቦት ሰባት ንቅናቄውን ለሚቀጥሉ 3 አመታት የሚመሩትን መሪዎች ይፋ ማድረጉ ተዘግቧል። ንቅናቄው በኤርትራ ሲያደርግ የነበረውን ጉባኤ ሲያጠናቅቅ ድርጅቱን ለሚቀጥሉ 3 አመታት የሚመሩትን መሪዎች በአራት ታላላቅ ዘርፎች ከፋፍሎ ይፋ አድርጓል። እነዚህም ተመራጮች የስራ አስፈጻሚ አካላት እንደሚሆኑም ተዘግቧል። በዚሁም መሰረት ፕሮፌሰር ብርሃኑ ነጋ በሊቀመንበርነት በሚመሩት በዚህ የኃላፊነት ተዋረድ ኮማንደር አሰፋ ማሩ የህዝባዊ ተጋድሮ ዘርፍን በአዛዥነት፣ አርበኛ ታጋይ ገበየው አባጎራውና አርበኛ ታጋይ ታደለ ወንድም በመከተል አዛዥነት ይመሩታል። በፖለቲካው ዘርፍ ደግሞ አርበኛ ታጋይ ኤፍሬም ማዴቦ በዘርፍ ኃላፊነት፣ አርበኛ ታጋይ ናምን ዘለቀና አርበኛ ታጋይ አበበ ቦጋለ በመከተል ዘርፍ ኃላፊነት እንደሚመሩ ተዘግቧል። የህዝባዊ ምተኝነቱን ዘርፍ ዶክተር ታደሰ ብሩ የሚመሩት ሲሆን አርበኛ ታጋይ ቸኮል ጌታውና አርበኛ ታጋይ አብርሃም ልጃለም በመከተል ኃላፊነት ያገለግላሉ ተብሏል። የንቅናቄውን ጽፈት ቤት ደግሞ አርበኛ ታጋይ መኳንን ታበጃ በኃላፊነት እንዲሁም አርበኛ ጃንከበድ ዘሪሁንና አርበኛ ታጋይ መላኩ ተሾመ በመከተል ኃላፊነት እንደሚመሩት ንቅናቄው አስታውቋል። በዚሁ ንቅናቄው አካሄዱ አንደኛ ጠቅላላ ጉባኤ ላይ ተሻሻሉ ደንቦች ሲጸድቁ በተጨማሪም ሌሎች አዳዲስ ስትራቴጂዎችን መጽደቃቸው ተዘግቧል። በመጨረሻም ቴዲ አፍሮ የኢትዮጵያ ሳተላይት ቴሌቪዥን የ2009 የዓመቱ ምርጥ ሰው በሚል መመረጡ ተዘግቧል። ዝነኛው የሙዚቃ ሰው ቴዲ አፍሮ በከፍተኛ ድምጽ የኢሳት የ2009 የዓመቱ ምርጥ ሰው በሚል ተመርጧል። በኢትዮጵያ ሳተላይት ቴሌቪዥን የ2010 የአዲስ ዓመት ፕሮግራም ላይ በተካሄደው ስነ ስርዓት ላይ የኢሳት የሙሉጌታ ሉሌ መታሰቢያ የዓመቱ ምርጥ ሰው ሽልማት ለድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ በኪነ ጥበብ ባለሙያዎች አማካኝነት ተበርክቷል። በኢሳት የ2010 አዲስ ዓመትን አስመልክቶ በተካሄደው ፕሮግራም ላይ እንደተገለጸው ከነሐሴ 8 እስከ ጳጉሜ 4 ድረስ በኢሳት የስልክ መስመር ኢሜልና የፌስቡክ ድምጻቸውን ከሰጡ 2072 መራጮች ውስጥ ድምጻዊ ቴዎድሮስ ካሳሁን 1384 ድምጽ በማግኘት ቀዳሚ ሆኗል። የአንድነት ፓርቲ የህዝብ ግንኙነት ኃላፊ የነበረው ወጣቱ ፖለቲከኛ ሀብታሙ አያሌ በሁለተኛ ደረጃ ሲመረጥ፣ በወይን የሚገኘው አንጋፋ ፖለቲከኛ ዶክተር መረራ ጉዲና በሶስተኛ ደረጃ የመራጮችን ድምጽ አግኝተዋል። ዝነኛ የሙዚቃ ሰው ቴዲ አፍሮ በህዝብ ድምጽ አንደኛ ሆኖ የተመረጠበትን የኢሳት የሙሉጌታ ሉሌን መታሰቢያ የኢሳት ማኔጂንግ ዳይሬክተር አበበ ገላውና የቀድሞ አንድነት ፓርቲ የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው ሽልማቱን አበርክተዋል። የኢሳት የዓመቱ ምርጥ ሰው የሙሉጌታ ሉሌን ሽልማት ባለፈው ዓመት በ2008 ያሸነፉት አትሌት ኤሊሳ ፈይሳና ኮሎኔል ደመቀ ዘውዱ መሆናቸው ይታወሳል። የሳምንቱ አበይት ዜናዎች በዚህ ተጠናቀዋል። መልካም ቆይታ።
ልዩ የኢሳት ቀን በስዊድን
ሲቡ ይመጣ ሲቡ ገናባይ አገር
በመላው ዓለም የኢትዮጵያኖች አይን ጆሮና ልሳን የሆነው የኢትዮጵያ ሳተላይት ቴሌቪዥን የተመሰረተበትን 7ኛ ዓመት በተለያዩ አውሮፓ ከተሞች በታላቅ ዝግጅት እያከበረ ይገኛል። ይህንንም በአይነቱ ከዚህ ቀደም ከነበሩት ልዩ የሆነው ዝግጅት የኢሳት ቀን በሚል ቅዳሜ ኦክቶበር 28 2017 በስዊድን ዋና ከተማ በስቶክሆልም ከሱ ጋር ለማክበር ዝግጅታችንን አጠናቀናል።
የዝግጅቱ ዋና ዓላማ ሐሳብን በነጻነት መግለጽን የሚደግፉ አገር ወዳድ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም የኢትዮጵያ ወዳጆች በጋራ ተሰባስበው የኢትዮጵያ ሳተላይት ቴሌቪዥን የተመሰረተበትን 7ኛ ዓመት ምስረታ በዓልን በማክበር ኢሳትን በቀጣይነት ለማጠናከር የሚረዳ የገቢ መድረክን ለመፍጠር ነው።
እንግዳዎች ጋዜጠኛ ፋሲሊን ያለም ከአምስተርዳም የኢሳት ማስተራጫ ኢሳትን በተመለከተ ሰፋ ያለ ማብራሪያ ለታዳሚዎች ያቀርባል። በወቅታዊ የኢትዮጵያ ጉዳይም ላይ የሚለው ይኖረናል።
ድምጻዊት ማለት ደመረ የሄደቱን ዝግጅት ጣም ባላቸው ሙዚቃዎች በማድመቅ እስከ ለሊቱ 1 ሰዓት ድረስ አብራ ትዘልቃለች። ያማሩ ሙዚቃዎችም ልምድ ባላቸው ልጆች ይንቆረቆራሉ። ባህላዊ ውዝዋዜዎችም ዝግጅቱን ከመቼውም በላይ ያደምቁታል።
የኢትዮጵያኖች መገለጫ የሆነውን የባህል ምግባችን በአማርኛ በጣፈጠ መልኩ በተመጣጣኝ ዋጋ ተዘጋጅቷል። እንዲሁም ከተሟላ የመጠጥ አቅርቦት ጋር
የምግብ ዋጋ 200 ክሮነር ብቻ።
ሃሉንዳ ፎልኬቲዩስ ሃሉንዳ ኖርሽቦሪ
ሰዓት ከ13 ሰዓት ጀምሮ አዳራሽ ሹርሶን ለመቀበል ክፍት ሆኖ ይጠብቆታል።
ኑ ከቤተሰቦ ጋር በመሆን የኢሳትን ቀን አብረውን ያክብሩ ይዝናኑ። የህዝብ አይንና ጆሮ የሆነውን ኢሳትን ይርዱ። የማይረሳ ትዝታንም ያትርፉ።
ኢሳት የህዝብ አይን ጆሮና ልሳን ነው።
የኢሳት ድጋፍ ኮሚቴ በስዊድን
የኢትዮጵያን እና የኢትዮጵያ ወዳጆች የኢትዮጵያ ማህበረሰብ በስዊድን ሰላም ለናንተ ይሁን ይያለ። አንደኛ ሴፕቴምበር 32017 11 ሰዓት ጠቅላላ ጉባኤ ያደርጋል። ሁለተኛ ኖቬምበር 25 2017 ከቀኑ 13 ሰዓት ጀምሮ በተለየ ሁኔታ የኢትዮጵያን ክብ ቀን ለማክበር ወስነናል። በመሆኑም ሁላችሁም ከጎናችን እንድትቆሙ በትህትና እንጠይቃለን። ለሁሉም ቡድን እና ግለሰብ አደራ እንላለን። ስራ አስፈጻሚ
አስደሳች ዜና ለቲያትር አፍቃሪዎች። በጌትነት ንየው ተደርሶና በጣይቱ የቲያትር ማዕከል ተቀናብሮ የተተወነውና በአሜሪካንና በካናዳ በተለያዩ ከተሞች ከፍተኛ አድናቆትን ያተረፈው የቴዎድሮስ ራዕይ የተሰኘው ቲያትር በቅርቡ በአውሮፓ የተለያዩ ከተሞች መታየት ጀምሯል። እነሆ በስቶክሆልም ከተማ በኦክቶበር 1 2017 ዓመተ ምህረት ከቀኑ 14 ሰዓት ጀምሮ በሃሉንዳ ፎልኬቲዩስ አዳራሽ የቴዎድሮስ ራይ ትዕይንት የሚቀርብ መሆኑን ስንገልጽ በታላቅ ደስታ ነው። በዚህ ምርጥ ቲያትር ላይ ተሳታፊ የሆኑ ዕውቅ አርቲስቶች ጌትነት ነው፣ ሱራፌል ተካ፣ ዓለም ፀሐይ ወዳጆ፣ ተስፋዬ ሲማ፣ ወንደሰን አበባየው ታደሰ፣ ኤልሳቤት ብርሃኑ፣ ደበበ ደበሌ ዘላለምና ሰለሞን ሞገስ ከአሜሪካና ከኢትዮጵያ ይገኙበታል። እንዳያመልጦ በዚህ ዝግጅት ላይ ቴዎድሮስን በእውኖ የሚያውት እንደሚመስሉ አትጠራጠሩ። ስለዚህ ከቤተሰቡ ጋር በመሆን የቴዎድሮስ ራእይን ይመልከቱ። ቲያትሩ ከ12 ዓመት በታች ለሆኑ ልጆች አይፈቀድም። ለሕፃናት ጠባቂዎች በአዳራሹ ስላዘጋጀን ስጋት አይግባው። ምግብና መጠጦች በአዳራሹ ይስተናገዳሉ። ማንኛውም ኢትዮጵያዊ ሆነ ወደ ማይቀርበት የቴዎድሮስ ራእይ ቲያትር ይምጡ። ቀን እሁድ ኦክቶበር 1 2017 ዓ.ም ተመረጠ። ሰዓት ከ14 ሰዓት ጀምሮ። ቦታ ፋሉንዳ ፎልኬት ዩዝ። የቴዎድሮስ ራእይ
ጤና ይስጥልኝ አድማጮቻችን። ዜና ወጃና ማስተቃዎችን አድምጠን ተመልሰን መጥተናል። መግቢያችን ላይ እንዳስተዋወቅ ነው ከዜና ወጃችን ቀጥሎ እንግዲህ በዋናው ስርጭታችን ወይም በዋናው ሰዓታችን ላይ አንድ ትልቅ እንግዳ ይዘንላችሁን ቀርባለን ብለናል። እንግዲህ ያው ሁላችንም እንደምናውቀው ኢትዮጵያችን አዲስ አመትን ተከትሎ ከዚህ ቀደም ሞቀ ደብዘዝ ሲል የነበረው በተለይ ይሄኛው ስርዓት ሰጥቶን እየሄደ ያለው ትልቅ የቤት ስራ አለ የዘርንና ጎሳን ወይም ቋንቋ መሰረት ያደረገ ፌደራሊዝም አሁን ከአኳፉት ወጥቶ ብዙ ጥፋቶችን እያስከተለ ያለበት ሂደት አለና በተለያዩ ክልላቶች አጎራባች ወረዳዎችና ተመሳሳይ ቦታዎች ላይ እንግዲህ ሰዎች የተለያየ ጥፋቶች ሲፈጸም እየታየን ያለውና ይሄንና አጠቃላይ ሁኔታውን ዘርዘር ባለ መልኩ አንድ ታዋቂ ጋዜጠኛና የሰባዊ መብት ተሟጋች እንግዳ ይዘንላችሁ መተናል። ከአህመድ ጋር ቆይታ ያደርጋሉ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ ግብዣችን ነው። ወደ አህመድ ልሰዳችሁ።
ሰላም ጤና ይስጥልኝ አቶ ወንድማገኘው።
ሰላም አህመድ፣ ዜር ስትልኝ ስለጋብዝከኝ።
ይስማል ድምጼ?
ያንተ ይስማል? የኔስ ይስማል?
ይስማኛል። ትንሽ ከፍ ብታረገው ለክፉም ለደጉም። እንግዲህ በጣም እጅግ በጣም እናመሰግናለን። የሀገራችን ጉዳይ አሳሳቢ ሁኔታ ላይ ስለሆነ የሰባዊ መብት ጥሰቱ የሰው ልጆች ኢትዮጵያኖች በየቦታው እንደ በግ መታረዳቸው መሳደዳቸው እጅግ በጣም እያሳሰበን በጣም አሰቃቂ ሁኔታ ላይ ስለደረስን እስቲ ዛሬ ይሄን ነገር ለምንድን ነው የሚፈጸመው? ማን ነው የሚፈጽመው? ምንድን ነው የሚደረገው? ምን መደረግ አለበት? በየትስ አካባቢ ነው የሚፈጸመው? እነዚህን እንድንወያይ አንተን ወንድማችንን ጋብዘናል። እንግዲህ ወንድማገኘው ምንድን ነው ኢትዮጵያ ውስጥ እየተፈጸመ ያለው? አሁን ስልጣን ላይ ያለው ኃይል የትሃት ወይንም ወያኔ ስልጣን ላይ ሲመጣ ኢትዮጵያ ውስጥ ሰላም እና መረጋጋት አመጣለሁ፣ ይቺ ሀገር ህዝቧን እርስ በርስ ያጋጨች የውስንት ሺህ አመት ኖረች ብለው ነበር የሚከሱት። እና እንደውም ሲመጡ ሰላም እና መረጋጋት እያሉ በየቦታው ኮሚቴ አቋቁሙ ነበር። ሰላምና መረጋጋት ጠፋ የሚሉት ደግሞ ዜናዎች አሁን ከመቼውም የበለጠ በስቷል። ምን ትላለህ ወንድማገኘው?
በጣም አመሰግናለሁ አህመድ። ጥያቄው በጣም ከባድ ነው። ከባድ ብቻ ሳይሆን ደግሞ ህወሓት ከበረሃ ጀምሮ ከመሰራረቱ ጀምሮ አሁን እስካለበት ድረስ በተወሰነ መልኩ ማየትን ይጠይቃል። ማን ነው ህወሓት? እውነት ነፃ አውጪ ነው ወይ? የቆመለት አላማ ያንን ያሳያል ወይ? አላማውን መሰረት አድርጎ ምናልባት ሀገሪቷን ከተቆጣጠረ በኋላ ገዢ ሆኖ ላለፉት 26 አመታት በኢትዮጵያ ውስጥ ምን ሰራ የሚለውን ነገር ስናይ አሁንም ብዙ ኢትዮጵያኖች በየዋህነት ይሄ ስርዓት ይቀየራል ወይም የወንድ በር ሰጠነው በብሔራዊ እርቅ ይመለሳል ብለው የሚያስቡ ሰዎችም የበለጠ በጉዳዩ ላይ አስበውበት ህወሓት ማን እንደሆነ ካወቁ ግን መፍትሄውም የሚገባቸው ይመስለኛል። እንግዲህ በ1968 በህወሓት ማኒፌስቶ ላይ ቁጥር አንድ ብሎ እንደ ገዢ መደብ የቆጠረው አማራን በጠላትነት ፈርጆን የተነሳው ብዙ ደግሞ የቀድሞ መስራቾችንም አባላትንም በስራ አጋጣሚ እንዳነጋገርኳቸው በበረሃ ትግል ውስጥ ህወሓት ሶስት ነገሮችን ይፈራል ይጠላልም ይላሉ። አንደኛው የአማራ ብሔርን ነው። ሁለተኛ እስልምናን ነው። እስልምና የሚለው ነገር በጣም ገረመኝ። እነዛ ሰዎች የገለጹበት መንገድ ምንድን ነው? እስልምና ውስጥ በብሔር ከፍሎ መግዛት ወይም መከፋፈል ወይም ስልጣንን ማግኘት አይችልም። በእስልምና ውስጥ በብሔር ሰዎች ልትከፍል አትችልም የሚል መልስ ነው የሰጡኝ በረሃ ውስጥ የነበሩ ሰው። ሶስተኛው በማህበረሰብ በእያንዳንዱ በሚሄዱበት ቦታ ላይ ተቀባይነት ያላቸውን የማህበረሰብ አባላት፣ የሀገር ሽማግሌዎች፣ የታሪክ አዋቂዎች፣ ሌሎችንም ሊሆን ይችላል እነዛን ነገሮች ሶስቱን ነገር ይጠላል ነው። ይሄ ደግሞ በበረሃ የተፈተሸው ምንድን ነው? ራሱ ከትግራይ አብራክ የወጡ አዋቂዎች የህወሓትን እንቅስቃሴ እንደው በሀሳብ ደረጃ ይቃወሙ ነበር እና እነዛን ቅርጥፍ አድርጎ በበረሃ ውስጥ በልቷል። ትግራይ ውስጥ እንግዲህ አማራን መጥላት በኩል እንግዲህ የሄደበትን መንገድ ማየት እንችላለን። ከገቡ በኋላም የተፈጸሙ ወንጀሎችን ማንሳት አለብን። የታወቁ ሰዎችን፣ በእውቀት የነቁ ሰዎችን፣ የማህበረሰቡ መብራት ህሊና የሆኑ ሰዎችን እንዴት በአደባባይ እያጠፋን እንግዲህ የበረሃውን ተውና በ26 ዓመት ውስጥ እንኳን የገደላቸውን፣ ያፈናቸውን፣ ያሰራቸውን፣ ያሰቃያቸውን አሁን እየተነጋገርን እንኳን በእስር ቤት ውስጥ የምናውቃቸው በህብረተሰቡ ዘንድ ተቀባይነት ያላቸው የፖለቲካ ሰዎች፣ የሃይማኖት ሰዎች፣ የመብት ተሟጋቾች፣ ብሎገሮች፣ ጋዜጠኞች የተከሰሱበትን እናውቃለን። እና በህዋት ውስጥ እንግዲህ እነዚህን የሚጠላበት መሰረታዊ ምክንያት ምንድን ነው? የሚጠላበት ምክንያት ህዋት በማኒፌስቶ እንዳስቀመጠው ታላቋን የትግራይ ሪፐብሊክ በመመስረት ላይ እንቅፋት ይሆናሉ ብለው የሚያስቡ ሰዎችን በዚህ መልኩ ማስወገድ አለብን ብሎ የቆመበት ስትራቴጂ ነው። ስትራቴጂውን ለማስፈጸም ደግሞ የፈለፈላቸው ድርጅቶች አሉ፣ እንደነ ብአዴን፣ እንደነ ኦህዴድ፣ እንደነ ደኢህዴግ የሚባሉ አሁን ደግሞ ጥጋብ ኋላ አስቀምጥ ያለው የሶማሌ ክልል ፕሬዚዳንት እንደነ አሊ አብዲ የመሳሰሉትን ሰዎች በመሳሪያነት ይጠቀማል። ስለዚህ ህወሓት ሀገር ቤት ውስጥ ከገባ በኋላ የገደለውን ገሎ ያፈነውን አፈነው የጨረሰውን ጨርሶ በለስ ቀንቶት ስልጣኑን ከተቆጣጠረ በኋላ ምንድን ነው ያደረገው? ኦነግና ህወሓት ተሻርከው የሽግግር መንግስት አቋቋሙ። እስከ 85 ጥሩ ነበረ። ከዛ 97 ላይ ህገ መንግስቱ ሲጸድቅ ህወሓት የሚፈልጋቸው ነገሮች ነበሩ። እንግዲህ ከ84 ጀምሮ የፈጸማቸውን በአርባ ጉጉ በበደኑ ተመልክ ተለያየ ስያሜ ይሰጠው፣ ኦነግም ይባል ህወሓትም ይባል በጋራ የተፈጸሙ ወንጀሎች ግን ነበሩ። ከዛ በስተጀርባ ደግሞ ቁልፉን የሚወስደው ህወሓት እንደሆነ እናውቃለን። በሴራ አቀነባባሪነት እነ ሳሞራ እነ ጀነራል ሰረቀ የሚባሉት ሳአረ የበረሃ ስሙ ድሮ ስሙ ሌላ ነበረ፣ እነ ሳአረ የዛን ጊዜ በአርባ ጉጉ በበደን ነው የሚካሄደው ጭፍጨፋ የበላይ ኃላፊዎች እንደነበሩ የዛ ኃላፊዎች እንደነበሩ እኛ በፕሮግራማችን በተደጋጋሚ አቅርበናል። ስለዚህ ህወሓት ከገባ በኋላ የተፈጸሙ የጎሳ ወንጀሎች ተመለከት ሲያሁን የፌዴራል ስርዓት ተብሎ ቋንቋንና ዘርን መሰረት ያደረገው የፌዴራል አደረጃጀት ተግባራዊ ከሆነ በኋላ ኢትዮጵያ ውስጥ በጎሳ ግጭት ያልተነካ አንድ ክልል ብቻ ነው ከዘጠኙ ክልሎች ማለት ነው። በአማራ ብትሄድ፣ በአፋር ብትሄድ፣ በኦሮሚያ ብትሄድ፣ በጋምቤላ ብትሄድ፣ በቤኒሻንጉል ብትሄድ፣ በሶማሌ ብትሄድ አሁን የምናየው ነገር ነው። ስለዚህ እርስ በርስ እነዚህ በጎሳ መሰረት ያደረጉ ግጭቶች የህወሓትን እድሜ ያራዝማሉ። ማህበረሰብ በጋራ ቁጭ ብሎ አስቦ የጋራ ጠላት ይሄ ነው ብሎ ካሰበ ችግሩን አውቆታል እና ችግር ማወቅ ደግሞ የመፍትሄው ግማሽ አካል ነው ስለሚባል መውጫውን መንገድ ታያለ። ስለዚህ በብሔር በክልል ስሜት ይሄ የኔ ቦታ ነው ይሄ የኔ ክልል ስሜት እንዲፈጠር አደረገ። በቤኒሻንጉል ላይ እንግዲህ የትግራይ ባለሀብቶችን በለው ፕሮፌሽናል እንግዲህ በቅርቡ የሰማናቸው ነገሮች አሉ። ከ17,000 በላይ የትግራይ ሰዎች በቤኒሻንጉል የሰፈሩበት ሁኔታ እንዳለ ተነግረዋል። ያ ደግሞ ክልሉን በእውቀት በጉልበት በፋይናንስ ለማገዝ ነው የሚል ከዶክተር ደብረጽዮን የተገለጸበትን እናስታውሳለን። እና እንዲህ አይነት ነገሮችን ስናስብ መጀመሪያ ህወሓት ታርጌት ያደረገውን አላማ እነ ገብረ መድን እኮ የተናገሩ ታላቁ ሴራ ላይ ከመግባቱ ህወሓት ከመግባቱ በፊት 1982 ገብተው በኢትዮጵያ ሬዲዮ ቴሌቪዥን እንዲሁም ታላቁ ሴራ ተብሎ የተጻፈ መጽሐፍ ነበረ። አገር ሊፈርስ ነው፣ ህወሓት ኢትዮጵያ ሊያጠፋ ነው የመጣው፣ እኛ ከህሊናችን ለማንጣት ነግረናቸዋል። በበረሃ የታመቀው ነገር ይሄ ነው። ወልቃይት ጉዳይ፣ ክልል ጉዳይ፣ በሌሎችም ጉዳዮች ላይ ያንን ሴራ አጋልጠው ነበረ። ደርግ ግን በራሱ በመጨረሻ ሰዓት ከዛም በፊት ያው በስብሶ ስለነበረ የህዝብንም ድምፅ የምሁራኑን ማስተያየት መቀበል ስለማይፈልግ በእንቅልፍ ልብ እንዳለ ያው ስርዓቱን አምልጦታል። ሊቀመንበሩ የሚሸሹበት ሁኔታ አለ። ስለዚህ ከአመሰራረቱ ከገባበት በኋላ ኢትዮጵያ ውስጥ ዘርን መሰረት ያደረጉ ጎሳን መሰረት ያደረጉ ግጭቶች እንዲባባሱ የሚፈልግበትን ምክንያት በምሳሌ ማንሳት እንችላለን። አህመድ ከፈቀድክልኝና ይሄ ህወሓት እንግዲህ የመጀመሪያው ቀጥቅጦ መግዛት ነው። ያንን የማይችል ከሆነ ይሄ ፕላን ኤ ነው። ፕላን ቢው እኔ ማልገዛት አገር ትፈራርስ፣ የምትፈራርሰው ደግሞ ጎሳን መሰረት ያደረጉ የየክልል ንጉሶችን በመፍጠር እርስ በርስ ብሔርን ብሔር በማጋጨት እነሱ የሚፈልጉትን ዓላማ ማሳካት ነው።
ወንድም አገኘው በመሀከል ስትናገር አለ ከኔ ጋር ነው? ሀሎ።
አዎ እየሰማሁ
በስትናገር ኢትዮጵያ ውስጥ ካሉት ክልሎች እኔ ክልል የሚለው ቃል ሁሉ በጣም ነው የሚያስጠላኝ። ምክንያቱም የደቡብ አፍሪካን የዘረኛ እንትን ያስታውሰኛል። ክልል ለከብት ከብት ተከለለ ነው ነው የማውቀው። ትክክለኛ መሆን ያለበት በእኔ እምነት ነው። ለማንኛውም ከዘጠኙ በተከለሉት ውስጥ አንዱ ብቻ ነው በየብሔርና የእርስ በርስ ግጭት የሌለበት ብለሃል፣ ግን ማን እንደሆነ አልጠቀስክም።
ያው እንግዲህ እንደምታወቀው ኤርትራም ሄዳለች ትግራይ ነች ቀርነችው ክልላንድ የምትባለው ትግራይ ውስጥ ደግሞ እንግዲህ አሁን እነ ኩናማን ራያ ምናምን የሚባሉት ገና ጥያቄ የዘመን ሰዓት ላይ ነው የሚገኙት ራስን በራስ የማስተዳደር የማንነት ጥያቄ ስለዚህ ወደ ግጭት ያመራበት ሁኔታ የለም እንግዲህ ሌላው ብሔረሰብ ደግሞ ምናልባት በጉርብትና የሚገናኙበት ከአማራና ከአፋር ነው አፋር ላይ በመግባት አንዳንድ ትንኮሳዎች ማድረግ የጀመሩበት ሁኔታ አለ የዞን ጥያቄ ያቀረቡበት ሁኔታ አለ ግን ወደ እነሱ ክልል እንግዲህ ሌላው ማህበረሰብ ገብቶ የነረበት ሁኔታ በብዛት የለም በታሪክም እንዳየነው ትግራይን ያስተዳደረ የሌላ ጎሳም የለም ከትግራይ ተወላጅ ውጪ ስለዚህ ይሄ በጉርብትና አብሮ በመኖርም እዛ አካባቢ ሌላው ማህበረሰብ በብዛት በትግራይ ክልል ውስጥ የሚኖርበት ሁኔታ የለም ግን አሁን እንደ ግጭት መነሻ ምናልባት ተብሎ የሚነሳ ወልቃይትን የኛ ነው የሚል ጥያቄ ስላነሱ ያ ወደ ግጭት ያመራበት ሁኔታ አለ ግን በታሪክን መሰረት ወይም ዶክመንቶችን ሰነዶችን ወደ ኋላ መለስ ብለን ስናይ ከማልባት ይሄ ወልቃይት ጠገዴ ጠለምት የሚባለው በሰሜን ጎንደር እንደነበረ ነው የሚያሳየው ስለዚህ ዛሬ ግን እነሱ ያንን ይገባኛል ጥያቄ ስላነሱ አንዱ የግጭት መንስኤ ሊሆን ይችላል በሌሎቹ ቦታዎች ላይ ግን ተወሰነ ምሳሌ ላነሳልም ይችላል ከፈቀድክልኝ እዚ በጣም ዛሬ እንደምናየው ዛሬ በሶማሌና በኦሮሞ ተወላጆች መካከል ተነሳ የተባለው ግጭት ከግጭቱ ጋር ተያይዞ በሰውና በንብረት ላይ የደረሰው ነው ወዲያው የተከታተለ ነው ግን ከዛ በፊት እኮ ማአት የሆኑ ነገሮችም ነበሩ ምናልባት መረጃውን ከማጣት ይሁን እኔ ላይ እስኪ ድረስ በዝምታ መመልከቱ ይሻላል የሚል ቸልተኝነቱ ላይ ታወቀም ግን በጣም በጣም ብዙ ግፍ የተፈጸመባቸው ብዙ መፈናቀል የተፈጸመባቸው ቦታዎች እንደው የተወሰኑ ምሳሌዎችን ባነሳ ደስ ይለኛል
ቀጥል
ይሄ ማለት በማስረጃ የተረጋገጠም ስለሆነ ለምሳሌ በደቡብ ክልል በሸክቲው ዘን ክፍት ከተማ ላይ መጋቢት 2 ቀን 1992 የሆነው ነገር መርሳት የለብንም የሸክቲው የመጀንገረ ተወላጆች የማንነት ጥያቄ ይዘው አደባባይ ሰልፍ በመውጣታቸው ከጋምቤላ ክልል የተነሳ የመከላከያ ሰራዊት አባላት ከ250 በላይ ያኙ አክቶላጆችን የገደለበት ሁኔታ አስታውሳለሁ ዛው ህጅም ስላጣራው ማለት ነው 1777 መኖሪያ ቤቶች ተቃጥለዋል እዛን ጊዜ 4738 ሰዎች ከቀያቸው ተፈናቅለው ቤተሰብ ተበትነዋል ሌላው እንደዚሁ በዲዚና ሱሩማ መካከል 1994 የተነሳ ግጭት ነበረ ሐምሌ 12 ቀን 1994 ዓመተ ምህረት በዛ ግጭትም 31 ሰዎች ሲገደሉ 152 ቤቶች ተቃጥለዋል 1300 ሰዎች ተፈናቅለዋል አሁን የሶማሌውን ነገር ወደ ኋላ መለስ ብለን ደግሞ ከ10 አመት በፊት የሆነውንም ነገር እናንሳ በምዕራብ ሐረርጌ ዞን መይሶ ወረዳ ላይ ቦርደዲ ቀበሌ ላይ መስከረም 1996 እና መጋቢት 23 ቀን 1997 ዓመተ ምህረት ወርደዲ ቀበሌ ላይ አሁንም በኦሮሞ ብሔረሰብና በሶማሌ ብሔረሰብ መካከል በተነሳ የመሬት ይገባኛል ጥያቄ ምክንያት 65 ሰዎች ተገለዋል 21 ሰዎች ቆስለዋል 287 ቤቶች ተቃጥለዋል 1358 ነዋሪዎች ተፈናቅለዋል ያኛዋኩንም አንርሳው ማለት ያኛዋክ ጎሳ አባላት ላይ የተፈጸመውን ዘግናኝ ልቂት ማስታወሳል 13 ቀን ለፋሳሳ 4 ቀን 1996 ዓመተ ምህረት በጋምቤላ ከተማ ባኛዋኮች ላይ በደረሰ ጥቃት መከላከያ ሰራዊት ሽፋን እየሰጠ አኛዋኮች ከ400 በላይ የሞቱበትን እናስታውሳለን ስፍራው ላይ ሄደን ተመልክተናል ምዘገንን የሚያሳዝን ነው በ1995 ሁለት ጊዜ በምስራቅ ወለጋ ግዲያ ኪራሞ ላይ ነዋሪ የነበሩ የአማራ ተወላጆች ከ100 በላይ ተገለዋል አገዳደላቸውም ዘግናኝ ነው በሚዲያ ላይ እንደው ለመግለጽም ያስቸግራል በቤተክርስቲያኖች ተቃጥለዋል ያንን ያደረገው ደግሞ ከደብረ ዘይት የተነሳ የኦሮሚያ ፈጥኖ ደራሽ ከመከላከያ ጋር በመታገዝ ነው ከ10000 በላይ የአማራ ተወላጆች ወሬ ተፈናቀለው በአይነ ተመልክቻቸዋለሁ ባድን እየተሳለቀ እነሳን ደግሞ ወስዶ ጃዊ በረሃ ላይ ጥሏቸው ከኦሮሚያ ክልል ተፈናቀሉት አማራ ክልል ጃዊ ተጠለው ጃዊ ላይ ደግሞ 400 ሰው ጎባ በሽታ የሞተበትን አስታውሳለሁ እነዛን በስም ዝርዝር ማንሳት እንችላለን ከ10000 በላይ ተፈናቀሏል እንደዚህ አሁን እንደ ማሳያ ኢንዲኬተርስ ነው ያነሳው እነዚህ ግጭቶች ሲነሱ የሀገር ሽማግሌዎች የራሳቸው ባህላዊ መካኒዝሞች ነበሯቸው ለማስታረቅ ችግሩን ለመፍታት። ነገር ግን በኦህዴድ ውስጥ በብአዴን ውስጥ የህወሓት ጉዳይ አስፈጻሚ የሆኑ ሰዎች ነገሮች እየተጋጋሉ እንዲሄዱ ስለሚፈልጉ የጎሳ ግጭት ወይም በብሔረሰቦች መካከል እንደተነሳ ግጭት እያደረጉ አንድ ማህበረሰብ ከአካባቢው እንዲነሳ እንዲጸዳ ኤትኒክ ክሊንሲንግ የተፈጸመበት ቦታ አለ። ይጉራ ፈርዳውን ይቀርቡን የቤኒሻንጉሉ ማስታወስ እንችላለን። አንድን ዘር መርጦ ከዛ በኋላ አትኖርም ብሎ ተወልደው ያደጉ ቋንቋን የሚናገሩ ሀብት ንብረት ያፈሩ አገሬ ነው ብለው የነበሩ ሰዎች የተፈናቀሉበትን የተገደሉበትን ሁኔታ እኮ እናስታውሳለን። ያንን ነገር ተቀብለን ለችግሩ መፍትሄ መስጠት ባለመቻላችን ዛሬ ደግሞ በሶማሌ ክልል ልዩ ኃይሉ እየታገዘ አሊ አብዲ የፈጸመውን ነገር እንግዲህ ከአምሳ ሺህ በላይ ሰዎች የኦሮሞ ተወላጆች ተፈናቅለዋል። የተገደለውን ሰዎች እየሰማን ነው። እንዲህ አይነት ግጭቶች እንዲባባሱ ይደረጋል። የአፋሩንም እንደዚሁ አሁን በቅርቡ የተከሰተውን እንግዲህ አነሳላለሁ። ለጊዜው እነዚህ ምሳሌዎች እንደው ለግንዛቤ እንዲረዳ ብዬ ነው። አህመድ
በጣም በጣም አመሰግናለሁ። ኦፍ ኮርስ አንዳንድ ነገሮች እንደገና ተመልሶ ማየቱ ጠቃሚ ነው። ምክንያቱም የበፊቱን ካላዩ የኋላውን ካላዩ ወደፊት መሄድ አይቻልም። ግን ይሄንን በሚደረግበት ጊዜ ነግበኔ ለምንድን ነው የማይለው? የሰው ልጅ የሱ ዘር ያልሆነው ሲፈናቀል እልል የሚል ኃይል አለ። በተለይም በጣም የሚገርመኝ በውጭ የሚኖሩ ለምሳሌ የአንድ ኢትዮጵያ ውስጥ ያለ የአንድ ህብረተሰብ ከአካባቢያቸው እንዲወጣ ሀይ ሀይ የሚሉ ኃይሎች ራሳቸው በዘር፣ በሃይማኖት፣ በቋንቋ በማይመስላቸው ከዛሬ 10ና 15 ዓመት በኋላ በመጡበት ሀገር ስዊድንም በለው እንግሊዝ አሜሪካንም በለው የትም ነው እየኖሩ እነሱ ለራሳቸውና ለልጆቻቸው መብት ይጠበቅልን እያሉ የጮሁ አገር ቤት ግን 100 ዓመት 200 ዓመት 100 ዓመት አብሮ የኖረውን ህዝብ አስወጡልን የሚሉትን እንዴት ታያቸዋለህ? በተለይ እነዚህ በጣም ጠባብ ሆነው አማራው ከኦሮሞ መሬት ይውጣ፣ ኦሮሞ ከአማራ መሬት ይውጣ ወዘተ የሚሉትን ኃይሎች እንዴት ታያቸዋለህ? እዚህ አውሮፓና አሜሪካ ቁጭ ብለው የነሱ ልጆች መብት እንዲጠበቅ የሚታገሉት የኔ ልጅ መብቱ ነው እዚህ ሀገር መምረጥ ማስመረጥ ሀብት መያዝ ይችላል የሚሉት፣ ኢትዮጵያ ግን አብሮ የኖረውን ህዝብ እንዲወጣ የሚገፋፉትን ምን ትላቸዋለህ?
አንደኛ እኔ ምናልባት ከሀገር ቤት ከወጡ ብዙ ዓመት የሆናቸው ይመስለኛል። አንድ ግለሰብ ያስቀየመው ሰው ሁሉ አንድን ጎሳ በመጥላት በዛ ላይ ቀስቀሳ የጥላቻ ቀስቀሳ ማድረግ ከህሊና ከሞራልም ከሃይማኖትም በፍልስፍናም ብትሄድ ተቀባይነት የለውም። አውሮፓ ውስጥ በነጭና በጥቁር መካከል ያለው ልዩነት እናውቃለን። ህግ ግን ለሁሉም ከለላ ሆኖ ጥቁሩም ነጩም እኩል የሚስተናገድበት ሀገር ነው። እኔም አንተም በምንኖርበት ሀገር በህግ ደረጃ እኩልን ከተወላጁ ከነጩ እኩል ከባለ ሀገሩ እኩል እውቀት በጉልበት ትኖራለህ። የሚከለክል አንተን የሚያወግዝ የለም። የሚያወግዝ በህግ ይጠይቃል። የሚሰድብህም እንኳን ጥቁር ብሎ ካለ ማስረጃ ካለ መክሰስ ይችላል። የሰው ልጅ ስነ ልቦና የእድገት ደረጃ እዚህ ደረጃ በደረሰበት ሰዓት ላይ ቁጭ ብለን ዓለም ወደ አንድ መንደር እየሄደች ባለችበት ሰዓት ውስጥ ይህ ሁሉ ጊዜ ተበድያለሁ፣ ተቀጥቅጫለሁ የሚል የተሸናፊነት ስነ ልቦና ይዘህ ለዘመናት እርስ በርስ ተዋህዶ ተጋብቶ ብዙ ጦርነት የውጭ ጦርነቶችን በጋራ ድል አድርጎ ነፃ ኢትዮጵያ የምትባለውን ሀገር ያቆየልን ማህበረሰብ ለመከፋፈል የምትሄድበት የትግል አቅጣጫ ሀገሩንም አይጠቅምም። ሀገር ቤት በእሳት የሚንቀለቀለውንም ህዝብ አይጠቅምም። ምናልባት በተወሰነ ደረጃ ስልጣን ለማግኘት በጉያቸው ውስጥ ያስቀመጡት እንደው አንዳንድ አክሊል አለ ይመስለኛል። ራሱን የውጭ ጉዳይ ጠቅላይ ሚኒስትር አድርጎ ያስቀመጠ መሬት ላይ ያለውን ነገር የማያውቅ ግዞተኛ አለ። የህሊና ግዞተኛ በተቀመጠበት ሀገር ሆኖ ግዞተኛ አይሆን። አይኑን ገለጠ ቢያደርግ እኮ ጥቁሩም ቢጫውም ነጩም በጋራ የሚኖርበት ሀገር እንደሆነ ያውቃል። አይደለም እንዴ?
ትክክል።
እዚህ መሬት አይናችንን ገልጠቁ ስናይ እኔ አሁን እያነጋገርኩ ያለሁበት ሀገር ላይ ህንድ አለ፣ ፓኪስታን አለ፣ ነጭ አለ፣ ጥቁር አለ። ጥቁር ስለ አፍሪካን በሙሉ የሚያጠቃለን አረብ አለ። ከሁሉም ጋር ፍሬንድ በጓደኝነት ነው የምትኖረው። የምትሰራውን ትሰራለህ። ያንተን መብት የሚጥስ ሰው ካለ በህግ ይጠይቃል። ሁሉም ሰው በህግ ፊት እኩል ነው።
ወንድማገኝ እስቲ
ማሰብ ያለብን
እስቲ ወደ እንትኑ እንመለስና ደግሞ ወደ ኢትዮጵያ ተጨባጭ ሁኔታ ሆነ ያለውን አሁን እንደምንሰማው ከሆነ ግጭቱ በአራቱም ማዕዘን ሆኗል። አማራው ሰሞኑን በቅርብ እንደ የሰማነው ከአፋሩ ጋር ያው አንተም እንዳልከው ኦሮሞው ከሶማሌው ኦሮሞው ከአማራው ሁሉ እርስ በርሱ ሆኗል ምንድነው ይሄ መንግስት አንዳንድ ታዛቢዎች ጭር ሲል አሉ አይወድም ረብሻ ካልተፈጠረ በሰላም መኖር አይችልም ይሄ መንግስት እርስ በርስ የግድ ማባላት አለበት የሚሉ አሉና ምን ትላለህ ምንድነው መጨረሻችን ምንድነው ማድረግስ ያለብን
በጣም ከባድ ነገር ነው አሁንም የኢትዮጵያን ልሂቃን ኢትዮጵያዊ ነኝ የሚል አገሩን የሚወድ ዜጋ ሁሉ ሊያሳስበው የሚገባ ነገር ነው የሳት ጨዋታ እየተጫወቱ ነው ለምሳሌ ለማንሳት ያህል በአፋር አካባቢ ሰሞኑን ተከስቶ የነበረው ነገር ብናነሳ የአገር ሽማግሌዎቹ ያሉት ነገር ትንሽ ውስጥን ይነካል እንግዲህ በአማራና በአፋር አካባቢ እንደሚታወቀው ጨፍራ የሚባል ቦታ ላይ ነው ይሄ ግጭቱ የተነሳው ግጭቱ ደግሞ ዛሬ አይደለም ማለት ምናልባት አፋር ከኢሳ ጋር ሲጣላ ምናውቃለን አፋር ውስጥ መካከ አፋር ከአፋር ሆኖ ከሌላኛው ጎሳ ጋርም እንደዚህ ግጭቶች ይፈጠራሉ ግን ይሄ ሰሜን ወሎ ዘን ያለው የአፋር ወለየውና አፋሩ የሚኖርበትን መንገድ እዛ አካባቢ ያሉ ሰዎች ሲገልጹልን በጣም የሚገርም ነው እንደውም አፋሮች የሚሉት ምንድነው ከታይሳ ነው የሚሉት ወዳጅ ነው የሚሉት አማራው ወዳጅ ነው ለነሱ ከአስፋልቱ ባሻገር አሁን አዲስ ተሰራ የመቀሌ የሚወስድ መንገድ አለ ከላይ በኩል አፋር ነው ከታች በኩል አማራ ነው ስለዚህ በሃይማኖት ደረጃ ወሎ ሙስሊም ነው በዛ በኩል አፋር ሙስሊም ነው አንድ ነው ሃይማኖታቸው ባህሉም ተመሳሳይ ነው ለምሳሌ አንዱ ሲነግሩኝ ምንድነው አፋር አረብቶ አደር ስለሆነ የአፋርን መሬት የሚያርስ ሰው ስለሌለ አማሮቹ መጥተው መሬቱን ያርሱለታል ከዛ በኋላ ሲሶን ይካፈላሉ ከሚገኘው የእህል ምርት ላይ በአፋር መሬት ላይ የአማራው ገበሬ አርሶ አደር አርሶ የዘር ፍሬውን የሚካፈሉት እኩል እኩል ነው ሲሉኝ በጣም የሚያስጎመጅ ነገር ነው የትኛውም ዓለም የማታየው የህዝብን ወዳጅነት የሚያሳይ ነው በትክክል አፋሮች እንደገለጹ ከታይሳ አማሮችን ወዳጅ ብለው የጠሩበት ምክንያት ለዘመናት በዛ መልኩ አብረው ስለኖሩ ነው ይህ ማለት ግጭቶች ይነሳሉ ማለት አይደለም አይነሱ ማለት አይደለም ይነሳሉ ግን ሲነሱ እነዚህ ሀገር ሽማግሌዎች አረ ይሄ ያልተለመደ ነገር ነው በአካባቢው ላይ የታወቀ የአፋር ምናልባት የከታይስ የአውራጃው የዚህ የጭፍራ የአፋር የጸጥታ ዘርፍ ኃላፊው በመከላከያ ይጠራል ወደ ጭፍራ አካባቢ ሲጠራ መንገድ ላይ ከባልታወቁ ሰዎች ይገደላል በዚህ የበቀል እርምጃ አፋሮች ይወስዳሉ ከዛ ምንድነው ያደረገው መከላከያ መሃል ገብቶ ሲገዳደሉ ይጠብቃል ይሄንን የነቁ ያፋርም ያማራም ሽማግሌዎች ጉዳዩን በእርቅ ለመፍታት ሙከራ ሲያደርጉ ያፋር የክልል ባለ ስልጣናት አቆሙ ይሄ በፌደራል መንግስቱ መከላከያ የሚፈታ ስለሆነ እናንተ ሽምግልና በመንግስት አሰራር ውስጥ አልቃ የገባችሁ አስቸግራችኋልና አቆሙዋል እንግዲህ የጉሳን መሰረት ያደረጉ ችግሮች ዛሬ አይደለም ይነሳሉ ግን የሚበርዱበት ምክንያት አለ ችግሮች ሲነሱ በመሬትም በውሃም በግጦሽም ሲጣሉ ጉማ ተከፍሎ ካሳ ተከፍሎ መሳሪያ በባህላዊ መንገድ ከዚህ በኋላ አልደርስበትም በሚል እርቅ ይወርዳል ዛሬ ይሄ ነገር እንዲቀጣጠል ህዋት የፈለገበት ምክንያት እናስብ አሁን የኦሮሞ ወጣቶች ላለፉት ሁለት ዓመታት የመብት የነጻነት ጥያቄ አንስተው ትግል በሚያደርጉበት ሰዓት ያንን እንቅስቃሴ የሚከፈል ትኩረታቸውን አጣጫ የሚያስቀይር ነገር ማንሳት ነበረባቸው ስለዚህ ለዚህ ደግሞ ያዘጋጁት ልዩ ኃይል የሶማሌ ልዩ ኃይል ነበረ ይሄ ልዩ ኃይል በጀሉ ጋር ላይ የፈጸመው ወንጀል ባለም አቀፍ የወንጀለኞች ፍርድ ቤት መቅረብ የሚገባቸው ናቸው የጸጥታ ዘርፋታችን የክልሉ ባለስልጣናት ሶማሌዎችን የገዛ የራሱን ጎሳ አባላት ተወላጆች ጸጥ አድርጎ በግድያ በአፈና በእስራት ከጨረሰ በኋላ ወደ አጎራባች ክልሎች ተወርውሮ በመግባት እንግዲህ የኦሮሞ ተወላጆችን መግደል ጀምሯል በሶማሌና በኦሮሞ መካከል የ1400 ኪሎ ሜትር የደንበር ወሰን ያላቸው ጉርብትናቸው በጣም የተቆራኘ ነው በባህልም በሃይማኖትም በሌላ መንገድ በጣም የተሳሰሩ ናቸው ስለዚህ ያንን አመጽ ለመቀለበስ በሶማሌ በኩል ልዩ ኃይሉን አስነስተ የኦሮሞ ተወላጆችን ፕሮቮክ ያደረጉና የተነኩሱና ሀሳብ ይቀየራል ስለዚህ የነጻነት አጀንዳ ወዴት ይቀየራል ተፈናቃዮችን ወደ ማቋቋም ከሶማሌ ጋር ወይም በሶማሌ ኃይል ልዩ ኃይል የሚፈጸመው ያንን የኃይል እርምጃ ለመከላከል ጠበት ወርድና ወደ ታች ወርዳለ ማለት አፋርና ማራም እንደዚሁ በአፋር በተለይ ያሉኝ ምንድነው በዛ በአፋርና በማራም አከላ ከባቢ ይሄ ጥፍራ በተባለው ላይ ግጭቱ እንደነሳ የተደረገው በተቀነባበረ መንገድ ነው። ያ የጠጣራ አላፊ ተገደለ። ከተገደለ በኋላ ፋርስ ለመበቀል ፈለጉ። ስለዚህ አማሮችም ታጥቀዋል። ህወሓት ስጋቱ ምንድነው? ከዚህ በስተጀርባ ሴራውን ሁሉ የሚያቀናብረው ህወሓት ነው። አፋር የወልቃይት ያማራ ማንነት ጥያቄ ጋር ተያይዞ ያማራ ስነልቡና በአንድ ድምጽ መነሳት ከጀመረ እስከ ሰሜን ሸዋ እስከ ሰሜን ወሎ መንቀሳቀስ ከጀመረ ይሄ በጭፍራ በኩል በአፋርና በአማራ በካኩል ወደ መቀለ የሚወስደው ዋናው መንገድ ወደ ጅቡቲ የሚወስደው ዋናው መንገድ ያከባቢው ታጠቀ አማራ ኃይል ሊቆጣጠረው ይችላል። ስለዚህ ያንን ኃይል ለማኮላሸት ይሄን ግጭት አሰነስቶ ህወሓት ሸምጋይ ሆኖ መከላከያ ሄዶ መሳሪያ አስፈትቶ ቦታውን ይቆጣጠራል ማለት ነው። ስለዚህ በአማራም በኦሮሞም በደቡብም የሚነሱ የህዝባይ
ሃሎ ሃሎ ወንድማገኝ አድማጫችን ተመልሰን ለመንጣት እንሞክራለን። ስልካችን ተቋርጧል ይመስለኛል። ማገኝ ጋር የምናደርገውን ውይይት ለመከተል እየሞከርን ነው። በቀሩት ደቂቃዎች ከአቶ ወንድማገኝ ጋር ለመገናኘት እንሞክራለን። አቶ ወንድማገኝ ገባህ? ተመልሰህ ወጣ ነበር?
እኔ አልወጣሁም። እኔ ተቋርጠኩ መስሎኝ ነው።
ኦኬ፣ ተቋርጦብን ነበር። ኦኬ፣ ቀጥል። የቀረችውን አንድ 10 ደቂቃ አለችን፣ ካንተው ጋር እንጨርሳለን። ሌላ ፕሮግራም ትተን ያንተን ኢንትረስቲንግ እንሰማለን። ያሉትን ሁኔታዎች የሚያባብሰው ከጀርባ ሆኖ መንገዱን ለመቆጣጠር በአፋር በኩል ወደ ትግራይ የሚገባውን መንገድ ለመቆጣጠር የአማራው ኃይል በአንድ ሆኖ ኃይሉን አጠናክሮ ያን አካባቢ እንዳይቆጣጠር ለማድረግ በሚለው ነበር የተቋረጠው። ቀጥል ከዛ።
አዎ፣ እና ስትራቴጂው ምንድነው? ለምሳሌ የወልቃይት የማንነት ጥያቄ ጋር ተያይዞ በአማራ አካባቢ የተነሱ ንቅናቄዎች እናስታውሳለን እና ብዙ ወጣቶችም ባህር ዳርም ጎንደር ላይ ማርቆስም የተገደሉበት የታፈኑበት የታሰሩበት እንደነበረ እናስታውሳለን። ያስቸኳያጁም የሚረሳ አይደለም። እንደዚህ አይነት ተመሳሳይ የብሶት ድምጾች እኩል በሁሉም ቦታ ሲከታተሉ ቅድም ጭፍራ አካባቢ ያሉት የአማራ ተወላጆች የታጠቁ ናቸው። ስለዚህ ያንን ወደ መቀለ የሚወስደው ጉሮሮ የሆነ መንገድ በጅቡቲ በኩል የሚገባው ሁሉም ነገር የሚያደርጉበት መንገድ ይዘጋል ብለው ስለሚሰሩ በአፋር መካከል ትንኮሳ ፈጥረው አማራና አፋር ሲጣሉ እነሱ ሸምጋይ ሆነው አሳራቂ ሆነው መከላከያ ገብቶ ትጥቅ አስፈጥቶ ቦታውን የሚቆጣጠርበት መንገድ ይኖራል። ስለዚህ አማራውን ሐሳቡ ስለሚከፈል እዛ አካባቢ ያለው አፋርን ለመበቀል እንዲያስብ ያደርጉታል ማለት ነው። ይሄ ኦሮሞ በደቡብ ላይ የሚያየው አማሮ ወረዳ ላይ ወላይታውንም ሲዳማውንም ከኦሮሞ ጋር ለማጣላት የሚሄዱበት መንገድ አለ። በኦሮሚያ በነገሌ ቦረና መዳውላቡን አለፈ ስትሄድ ቦታውንም ስለማቀው ነው። ኦሮሞና ሶማሌ ወይ የገሪ ሶማሌ መለየት አስችል ተመሳሳይ ሃይማኖት ተመሳሳይ ሁለቱም ቋንቋ ይናገራሉ። ሶማሌኛንም ኦሮሚኛም ይናገራሉ። አንድ አይነት ማህበረሰብ ነው የሚመስል። ያንንም እንግዲህ እርስ በርስ ካጋደልከው እዛው ቦታው ላይ እነሱ እየተጋደሉ እነዚህ ሰዎች ሁሉ ግዜ ሸምጋይ አስታራቂ እየሆኑ ስልጣናቸው ደም የሚያራዝቡት መንገድ ነው እያካሄዱ ያሉት። ስለዚህ የትም ቦታ ያለ ማንኛውም ኢትዮጵያዊ የሆነ የትኛውም ክልል የሚኖር ከሰቀቀን ከስጋ ለምሳሌ ቤኒሻንጉል ውስጥ ተወልዶ ያደገ አማራ ሀብት ንፍረት ያበራ ያለን መሬት የራሴ መሬት ነው የራሴ ሀገር ነው ብሎ በዜግነት የሚያገኘውን ክብር እውቀቱን ጉልበቱን የሚጠቀምበት ሀገር ለምን አይሆንም? በዚህ በፌዴራል መዋቅር ውስጥ እንግዲህ ቋንቋን ዘርን መሰረት ያደረገ ስለሆነ አሁን ሶማሌ ክልል ላይ አልያብዴ እየመረጠ መታወቂያ እያየ ብሔረሰብ እየለየ በመኪና እያስጫነ ሲሄድ እያየን በጣም የሚያሳዝን ነገር ነው። ኢትዮጵያ ታሪክ ውስጥ እንደዚህ አይነት አሳዛኝ አሳፋሪ ታሪክ የለም። ስለዚህ ወዴት ነው የምንሄደው? ከመቶ ሚሊዮን በላይ የሆነ ህዝብ ነው ወደ 101 ደርሷል። እንግዲህ አሁን ባየናቸው ስታቲስቲክስ ቁጥራ መሰረት ይሄ ማህበረሰብን እንደ ዩጋንዳ ለማድረገው ህልማቸው እነሱ በእውነት ተመችቷቸው ይኖራሉ የሚፈልጉትን በማኒፌስቶቸው ውስጥ እንዳስቀመጡት ይሄ የሚቻል አይደለም። የኦሮሞ የአማራም የሶማሌ የሌሎችን ብሔር ብሔረሰቦች ኢትዮጵያ የምትባል ሀገር በጣም ትልቅ ነች። በየማህበረሰብ ውስጥ ሊቆች አሉ፣ ማህበረሰብ የሚያከብራቸው ሽማግሌዎች አሉ። ችግሮች ሲፈጠሩ እነዛ ችግሮች እንዴት እንደሚወገዱ ባህላዊ መንገዶች አሉ። እነዛን ባህላዊ መንገዶች በእውቀት እየታገዘ ችግሮችን ከሰረፈቶ የችግሩ መንስኤ የሆነው ህወሓትን እዛ ሀገር ላይ እንዳይቆይ የሚደረግበት መንገድ ካልተፈጠረ በስተቀር ህወሓት በእሳት እየተጫወተ ነው። እኔ ያለመራሁት ሀገር በትንትሯን ትጣብሎ ሶማሌን ታጣቂ እዛ ብዙ ኃይል ማስታጥቋል። በዚህ በኩል ኦሮሞን ከሌላ ብሔረሰብ ጋር ያዋጋል። አማራንም እንደዚሁ በወልቃይት ማነ ጥያቄ ተያይዞ ብዙ ቦታ ተቆጣጥረውታል። ቤኒሻንጉልንም እንደዚሁ ሰፍተውበታል። ቤኒሻንጉል አካባቢ ያሉት የበርታ ተወላጆች እንደሚሉት አብዛኛው የቤኒሻንጉል ተወላጅ ነቅሎ ሱዳን ገብቷል የሚሉት ቦታውን የተቆጣጠሩት እነሱ ነው።
ላቋርጥህና ወንድማገኝ ላቋርጥህና አንድ የሰማሁት ጭምጭምታ ነበር። እንደውም አልፎ ተርፎ በፓርላማ ደረጃ ቤኒሻንጉል ለኛ ትገባለች ወደ ትግራይ ትካለል የሚል ጥያቄ እስከማን ስነሳት የደረሱበት ሁኔታ አለ። ሌላ የተለያዩ ቦታዎችን በቁጥጥራቸው ስራ አድርጎ ወደ ትግራይ ለመከለልም ይሄ ትልቁ የወደፊት አላማቸው ትልቋን ትግራይ ለመመስረት ነው የሚል አለ። ይሄ ሁሉ እንዳለ ሆኖ ለኔ አሁንም እንደ ሰው ሳስበው ሊገባኝ አልቻለው የቲፒኤልኤፍ ሰዎች በተለያየ ምክንያት በኮምፕሌክስም ይሁን ኢንፊሪየሪቲ ኮምፕሌክስ እየተሰማቸው አንዳንድ ሰዎች ያንን ለመበቀል ያደርጉትም ይሁን ራሳቸውን ብቻ ለማሳደግ የሚያደርጉትም ይሁን ብቻ የፈለገ ይሁን ይህን በሚያደርጉበት ጊዜ ተባባሪዎቻቸው ከአማራው የአማራ ድርጅት ነኝ ባይ ነው፣ ከኦሮሞው የኦሮሞ ድርጅት ነኝ ባይ ነው። እነዚህ ግለሰቦች ምን ይስማቸዋል? የራሳቸውን ህዝብ እንደዛ አድርገው ሲበድሉና ሀገሪቱን ህዝቡን ስቃዩን ሲያሳዩትና ሲያፈራርሱት ምን ይስማቸዋል? ለምን እንደው የሚያደርጉት ይሄንን የምትለው ነገር አለ?
ቀላል ነገር ነው። ህወሓት አጥፎ የሰራው ሆዲድም ሆነ ብአዴን ምርኮኞች ናቸው። ምርኮኝነት አየ በስነ ልቦናም ጨመረም። እነዚህ ሰዎች ህወሓት በሶማሌ በሌላም በኩል በተለይ በሆዲድ በሌሎች ውስጥ የሚመለመላቸው የእሱን ጉዳይ ሊያስፈጽሙ የሚችሉ በብአዴን ውስጥ አማራን በመጥላት የሚታወቁ ሌላም ቦታ ላይ እንደዚሁ ተመሳሳይ ስሜት ያላቸውን ሰዎች መልምሉን ቁንጮ የሚያደርገው አሁን ለማመገረሻ የሚባለው የኦሮሞ ክልል ፕሬዝዳንት የጸጥታ ዘርፍ ኃላፊ ሆነበት ሰዓት ኦሮሚያ ውስጥ የተነሱ ተቃውሞችን በመንታት የሚታወቅ ነው። በብዙ የኦሮሞ ተወላጆች ግድያ፣ አፈና፣ ስደት ተጠያቂ የሆነ ሰው ኮሃት ስለዚህ ኦሮሞ ሲፈልሳውን አመጽ ለማድረግ ይሄ ጸጥታ ዘርፍ ኃላፊ ሆኖ ለህወሓት ትልቅ እገዛ ያደርግ የነበረው ሰው ስሙ አውጣውና ዛሬ ደግሞ ለአንድ የኦሮሞ ነጻ አውጪ ተደርጎ የተቆጠረበት ሁኔታ በራሱ አስቂኝ ያሳዝናል። ያለፈውን ነገር መሰረት አድርገን እንዴት ሰው ከታሪክ አይማር? እንዴት ካለፈው ስህተት አይማር? አሁን በተአምር የኦሮሞ ህዝብ ነጻ አውጪ ሊሆን አይችልም። ባዕድን በተአምር የአማራ ህዝብ ነጻ አውጪ ሊሆን አይችልም። የአማራ ተወላጆች ማዕከላዊ ውስጥ ብሔራቸው እየተሰደበ ብልታቸው ሲቀጠቀጥ የባዕድን ሰዎች ምን ለአማራው ምን አደርገውለታል? ከሰሜን ጎንደር፣ ከደብረ መድኃን፣ ከሰሜን ወሎ፣ ከደብረ ማርቆስ፣ ከባህር ዳር የአማራ ዜጎችን እያሳፈኑ ያስወሰዱት የህዋት የደህንነት ሰራተኞች ብቻ አይደሉም፣ የብአዴን የጸጥታ ዘርፍ ሰራተኞች ናቸው። ስለዚህ ከህዋት በማይተናነስ መልኩ ብአዴንም፣ ኦህዴድም፣ ደኢህዴንም፣ የሶማሌም፣ የጋምቤላም፣ የሌሎችም ክልሎች ተጠያቂዎች ናቸው። ታስታውስ እንደሆነ የጋምቤላ ክልል ፕሬዚዳንት ከነበረው ጋር ሀገር ቆጣ በኋላ አንድ ኢንተርቪው አድርገው ነበር እና ምንድነው ያለኝ፣ ጋምቤላ ውስጥ ያ እልቂት ሲፈጸም አንተ የጸጥታ ዘርፍ ኃላፊ ነበርክ፣ ምን አደረግክ? እኔና የክልሉ ፕሬዝዳንት የህወሓት ጀነራሎች መጥተው አንድ ቦታ አስቀመጡ፣ ከዚህ እንዳትነቃነቁ አሉን። ታዛዦች ናችሁ፣ ምንድነው ስልጣናችሁ? እኛ የህወሓት መሳሪያዎች እቃዎች ነን አሉ። የጋምቤላ ፕሬዝዳንት የነበረው ደቡብ ላይ ብትሄድ ይሄንን ነው የምታየው፣ ቤኒሻንጉል ላይም ሶማሌም ላይም ብትሄድ ይሄንን ነው የምታየው። ስለዚህ እነዚህም ሰዎች ከዛ እኩል አይመልጡም። እንዲ በመሬት ደረጃ በይዞታ ደረጃ የአማራን መሬት አሳልፎ ከገዱና አባይ ወልዱ ነው አይደለም የተፈራረሙ። ህዝብን ሳያማክር ህዝብ የማያውቀው መንገድ ነዋሪው እንደተቀመጠ መሬቱን በላዩ ላይ ሸጠዋል እኮ የብአዴን መሪዎች። ስለዚህ ብአዴንን ወዲን ተስፋ ያደረጉ ሰዎች ያከንቱ ነው። ግን እንደ ማህበረሰብ በተቀናጀ መንገድ በእውነት እንዴት 26 ዓመት በዚህ ሁኔታ መቀጠሉ የተጨቋኙን ትንፍና ሽንፈት ነው የሚያሳየው። ስለዚህ እያንዳንዱ ዜጋ ራሱን ለመመርመር ያለበት እንዴት ሊዘልቁ እንዴት ሊቆዩ ይቻል? አጠገባችን እንዴት ሰዎችን ይመለመላሉ? በምን ምክንያት? ስለዚህ እያንዳንዱ እኔ የማያቸው የእነሱ የህወሓት ጉዳይ አስፈጻሚዎች የገዛ ወገናቸው ጠላት የሆኑ ናቸው። እንደውም ከህወሓት ይበልጣሉ ለገዛ ወገናቸው በጠላትነት። ህወሓት የማያውቅበት ሀገር ሄዶ የህወሓት ደህንነት ሰራተኛ አይገልም፣ አያስም፣ አያፍንም፣ ሳይነገረው ሳይጠቀው መረጃ ሳይሰጠው።
ወንድማገኝ እጅግ በጣም እናመሰግናለን። ምናልባት ፍቃደኛ ከሆንክ ወደፊትም ሰፋ ያለ ውይይት የኢትዮጵያ ችግር ትልቅና የተወሳሰበ ስለሆነ እነዚህን በተመለከተ ወደፊትም እንደምንገናኝ ባለሙሉ ተስፋ ነን። ለዛሬው እጅግ በጣም እናመሰግናለን። መልካም ቀን ጌታዬ።
እግዚአብሔር ይስጥልን አህመድ፣ በጣም አመሰግናለን።
እንግዲህ በዚህም በዚያም ብሎ ፕሮግራማችን ወደ መገባደጃው ሰዓት ደርሷል። አንድ ደቂቃ ያህል ትቀረናለች። እንግዲህ በሚቀጥለው ሳምንት ፕሮግራማችን ዛሬ ሊቀርብ ያልቻለው የበረከት የብሩክ በረከት ፕሮግራም ይቀርባል። እንዳውም በሚቀጥለው ሳምንት ባለፈው ሳምንት የጀመረውን የስዊድንን ያኗኗር በተለይም የአልቢን በተመሳሳይ በቀጣይ እንደሚያቀርብልን በጉጉት እኔም ሌሎቻችንም እንጠብቃለን። እንግዲህ በእኔ በኩል እስከ ሳምንት መልካም ሳምንት እላችኋለሁ። እንግዲህ የሥራ ጓደኞችን
ምን እየተመስገን መልካም ሳምንት
አንየም ዘሩረኝ መልካም ሳምንት
ነይ መብራቱ መልካም ሳምንት
መልካም ሳምንት ይሁንላችሁ ጤና ይስጥልኝ